ችግሮች አሉ። ስለዚህ እነኚህ ሁሉ ችግሮች ተስተክሎ አገልጋዮችና አገልጋይነት አገልጋዮችና አገልግሎት አገልጋዮችና አገልግሎት አንድ መሆን አለበት። የምናገለግለው ጌታ መታየት አለበት። ክርስቶስን የማይገልጥ አገልግሎት እዚሁ ይከፈልን ከሆነ ምናምንቴ ነን፣ በእውነት ምስጊኖች ነን። ስለዚህ እግዚአብሔር የሚከፍለው በእግዚአብሔር ፊት ዋጋ ያለ ነገር እንድንሰራ ዘንድ ጌታ አቅምና ጉልበት ይስጠን። ጌታ ኢየሱስ ክርስቶስ ይርዳን። ስለዚህ ሳሙኤል በጣም የሚገርማችሁ ነገር ይሄን ግን ልናገርና ሊቋጨው ሳሙኤል በቃ ንጉሥን ሾምልን ብሎ ስሉ ኦኬ ሹም እንደዚህ ያለው ነው ብሎ ስል በጣም የሚገርም ነገር ነው ምነግራችሁ። ሳሙኤል እንደዛ ብሎ እየጠየቁኝ ነው ብሎ ስል እኔን እንጂ አንተን አላውቀውም ማለት ዋ ዋ ይሄን አገልግሎት ነው የሚመኘው ወገኖች። እኔ የሚመኘው አይገርማችሁም? እግዚአብሔር እኔን ነው እንጂ አንተን አላውቀውም ሾምላቸው፣ እኔን እንጂ አንተን አይደለም። የሚገርም እኮ ነው። ካዩ ብሊቭ ኢማጂን እግዚአብሔር እንዲህ እያሉኝ ነው ብሎ አንተን አይደለም እኔን ነው። አይገርማችሁም? እኔን ነው የናቁኝ ሾምላቸው፣ እኔን ነው የናቁኝ አለ። ኦኬ ከዛ መጨረሻ ንጉሱን ከሾማላቸው በኋላ በእናንተ መካከል ፍርድ ስጡኝ፣ የማንን ጉቦ ተቀብያለሁ ማንን በድያለሁ ብሎ ስል አልበደልከንም፣ ማናችንም ከማናችን ጉቦ አልወሰድክም፣ እንትን አላልክም ብሎ ሰዎች ሲፈርዱ ኖ የእናንተ ፍርድ ይሄ ከሆነ አንድ ፍርድ እፈልጋለሁ አለ። እግዚአብሔር ይፈርዳል። ስለ አገልግሎቴ ጥራት፣ ስለ አገልግሎቴ ማንነት ምንነት፣ አሁን የአገልግሎቴን ውጤት እስቲ እግዚአብሔር እንዲገልጥ እፈልጋለሁ፣ እግዚአብሔር ፍርድ ስጠኝ ብሎ ስል በጠራራ ፀሐይ መብረቅ መጣ። የሰማችሁ ነው። መብረቅ በህዝቡ መሃል መብረቅ ወረደ ይላል። አንብቡ ሳሙኤልን ትደነቃላችሁ። የተኛው ምዕራፍ እንደሆነ አልነግራችሁም፣ ራሳችሁ አንብቡ። መብረቅ ወረደ ይላል እግዚአብሔር። ከዛም መብረቅ ዝናብ አልነበረም፣ ሌላም እንትን አልነበረም፣ ግን መብረቅ በጠራራ ፀሐይ መብረቅ ከሰማይ እየወረደ ዛሬም ኢየሱስ ክርስቶስ ይህ መብረቅ አለው። አሜን። የአገልግሎት መብረቅ ይስጠን። የአገልግሎት ኃይል ይስጠን። የአገልግሎት መገለጥና እሳት ይስጠን። የሚያሻግር እሳት ይስጠን። አሜን። ስለዚህ እንዲህ ያለው ህዝቡ እባክህ ሳሙኤል እንዳንሞት ጸልይ፣ እባክህ እንዳንሞት ጸልይ ያለው ህዝቡ ፈራ ይላል። ስለዚህ ዛሬም የእግዚአብሔር ክብርና መጎስ ይገለጣል። እግዚአብሔር ያስደንቀናል። እግዚአብሔር ያስገርመናል። እስቲ አንድ ጊዜ ኢየሱስ ክርስቶስ ጌታ ነው በለው።
ኢየሱስ ክርስቶስ ጌታ ነው።
ያስደንቀናል በለው።
ያስደንቀናል።
ያስገርመናል በለው።
ያስገርመናል።
እግዚአብሔር ክብሩን ይገልጣል በለው።
እግዚአብሔር ክብሩን ይገልጣል።
አሜን
አሜን።
ስለዚህ ቤተክርስቲያን እግዚአብሔር በእናንተ ይሰራል።
አሜን።
ባንተ ህይወት የሚገለጥ ነገር አለ።
አሜን።
ባንተ የሚወለድ ነገር አለ።
አሜን።
ባንተ የሚፈጠር ነገር አለ።
አሜን።
ስለዚህ የሚከፈል ነገር አለ። ኢየሱስ አደባባይ ላይ በምድርም ይከፍላል።
አሜን።
ይከፍላል። ትከፈላለህ፣ አትጠራጠር። እግዚአብሔር ያስደንቃል፣ ያስገርማል፣ እጅን ባፍ የሚያስጨንቅ። ስለዚህ ሳሙኤልን እግዚአብሔር በምድር ላይ ያሳየው በሰማይ ቆረ።
አሜን።
ስለዚህ አንዳንድ ጊዜ በሰማይ ብቻ አይደለም በምድር ላይ ኢየሱስ ክርስቶስ ያሳያል።
አሜን።
ስለዚህ ይቅርታ አገልጋዮች፣ በዚህ አቅጣጫ ከእግዚአብሔር ጋር ልንነካካ፣ ከሕያው ከማደሪያው እሳት ጋር ልንነካካ፣ ክርስቶስን ልንገልጥ ጌታ ኢየሱስ ክርስቶስ ይህን ጸጋና ብቃት ይስጠን።
አሜን።
የከበረውን ከተዋረደው ለይተን ለዚህ ለከበረው ነገር እንድንቆም ዘንድ ጌታ ይርዳል።
አሜን።
እና ስለዚህ እጸልይላችኋለሁ፣ ኢየሱስ በዚህ መንፈስ ይሙላችሁ። አሜን
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 አሜን።
ሃሌሉያ።
አሜን።
ጌታ ሆይ ለከበረ ነገር እንድንኖር ዘንድ ክብሬን በእኛ ላይ አውርድ።
አሜን።
የሚገፋን ይገፋ።
አሜን።
እንዳናገለግለ የሚከለክለን ኃይል ሁሉ የተመታ ይሁን።
አሜን።
ኢየሱስ ይቀሳ።
አሜን።
የተኛውም የአመጽ ጉልበት ይመታ።
አሜን።
የቤተክርስቲያንን ክብር መልስ።
አሜን።
የአገልጋዮችን ክብር መልስ።
አሜን።
የአገልጋዮችን መገለጥ መልስ።
አሜን።
አንድነታችንን መልስ።
አሜን።
መንፈሳችንን መልስ።
አሜን።
ህልውናን አትከልክለን።
አሜን።
መገኘትን ስጠን።
አሜን።
ይህ ጌታ ሆይ የሚመጣው ይህ የልደት በዓል አንተ በእኛ ህይወት ለሚሰራበት ጊዜ ይሁን።
አሜን።
ክብር የሚገለጥበት ጊዜ ይሁን።
አሜን።
በመጎስ የምታልፍበት ጊዜ ይሁን።
አሜን።
የሚቀጥለው ዘመን ጌታው ታምር ይሁን።
አሜን።
ነገሮቻችን ላይ እጅ የሚገለጥ
ገንዘብ ሳልመነዝር ሩቅ መንገድ ሳልሄድ አቀበት ቁልቁለት ሳልወጣ ሳልወርድ ክርስቶስ ገና ከማለቴ የሰላሙ
መልካም ዜና ድምጽ ነው። መልካም ዜና ድምጽ በየሳምንቱ ቅዳሜ ከ12 ሰዓት ተኩል እስከ 1 ሰዓት ፒኤም በአትላንታ ቃለዎት ቤተ ክርስቲያን በስነ ጽሑፍ ክፍል እየተዘጋጀ የሚቀርብላችሁ የሬዲዮ ጣቢያ ነው። የሚቀጥለውን 30 ደቂቃ ከኛ ጋር ጥሩ ጊዜ እንደሚያሳልፉ ተስፋ እናደርጋለን። ኢየሱስ ክርስቶስ ብቻውን ያድናል።
ሁሉም ካላባይ በምድር ረፍት ያለ ተስፋ ለሰማይ ኢየሱስ ክርስቶስ ከሌለው ሃይማኖት ራሱ ገዳይ ነው። አየነው በሩቅም በቅርብ የለን መክንያ ሰበብ እስቲ ቀመስኩትን ቅመሱ።
ክብር ለአምላካችን ለእግዚአብሔር ይሁን። ሁላችንም በጌታችን በኢየሱስ ክርስቶስ ስም ሰላም እንላችኋለን። ዛሬ መስመር ላይ ያላችሁ አድማጮቻችንን ተመልካቾቻችንን ፕሮግራማችንን በየሳምንቱ ቅዳሜ 12 ተኩል የሚተላለፈውን የሬዲዮ ፕሮግራማችንን እንጀምራለን። እንደዚሁም በላይን ሆናችሁ በሚዲያ የምትከታተሉን የዛሬን መልእክት ይዘን ቀርበናል። ዛሬ እንደምታውቁት የ2022 የመጨረሻ ቅዳሜ ነው። እግዚአብሔር በዚህ አመት ለብዙዎቻችን ብዙ ነገር አድርጎልን ብዙ ረድቶን እዚህ አድርሶናልና ጌታን እጅግ አድርገን እናመሰግናለን። ነገ ደግሞ የምንጀምረው የምንቀበለው አዲስ አመት 2023ን ለእግዚአብሔር የድል እንዲሆን የበረከት እንዲሆን ለእግዚአብሔር አሳልፈን እንሰጣለን። ዛሬ በመካከላችን ወንድማችን ቄስ አብርሃም ዱባለ ይባላሉ። ከካሊፎርኒያ ባግሎት መጣው ዝም ያሉት ያገለግሉናል። እንደዚሁም ዛሬ ማታም ነገ ጠዋትም እዚህ አትላንታ አካባቢ ክላርክሴን ያላችሁ በቤተክርስቲያናችን ኮንፈረንስ አለ እንድትካፈሉ በዚያ አጋጣሚ እናሳስባለን። አሁን ቀጥታ ለዛሬ የሚሆነውን መልእክት እግዚአብሔር በባሪያው በኩል የምናገረውን አድማጮቻችንን ተመልካቾቻችንን እንድትከታተሉ በክርስቶስ ፍቅር እንጋብዛችኋለን። ቄስ አብርሃምን ዌልካም እንላለን። ጌታ እግዚአብሔር ዘመኑን ይባርክ። ጊዜውን ተረከብ።
እግዚአብሔር ይባርክልኝ። ፓስተር አብርሃም በጣም ነው የምወድህ። እግዚአብሔር
Have you been looking for a radio station that gives you sports?
I don't believe it! It's a touchdown!
Entertainment?
Are you not entertained?
And other special interest talk shows?
Well, isn't that special?
All on one app?
Yo, that's dope. What app is that?
It's the Real 1100 AM app for WWE. Grab it for free in your Google Play or Apple App Store today.
መልካም ዜና ድምጽ ነው መልካም ዜና ድምጽ በየሳምንቱ ቅዳሜ ከ12 ሰዓት ተኩል እስከ 1 ሰዓት PM አትላንታ ቃለ ሕይወት ቤተ ክርስቲያን በስነ ጽሑፍ ክፍል እየተዘጋጀ የሚቀርብላችሁ የሬዲዮ ጣቢያ ነው የሚቀጥለውን 30 ደቂቃ ከኛ ጋር ጥሩ ጊዜ እንደሚያሳልፉ ተስፋ እናደርጋለን ኢየሱስ ክርስቶስ ብቻውን ያድናል
ሁሉ መካላባይ በእምድረፍት ያለ ተስፋ ለሰማይ ኢየሱስ ክርስቶስ ከኔለው ሃይማኖት ራሱ ገዳይ ነው አየነው በሩቅም በቅርብ የለም መክንያ ሰበብ እስቲ ቀመስኩትን ቀመስኩ የህይወት እንጀራ ነው
ኦኬ ይቅርታ መጨሲያው ሰው የሚሰራው ነገር ሁሉ ግዜ ሙሉ አይደለም እግዚአብሔር የሚሰራው ነገር ብቻ ነው ሙሉ ይቅርታን ጠይቃለን ለምስበሩ ትንሽ ብልሽት እንኳን አደረሳችሁ ከዚህ ሰዓት ጀምሮ ይቻላል ሞስት ሰዓታቶች ናቸው ይቀርቡ ጌታ አስጨርሶናል ክብር ለእግዚአብሔር ይሁን በጣም ደስ ብሎኛል አስተራ አብርሃም ጌታ ይባርክ ስለተሰጠኝ ድል እግዚአብሔርን አመሰግናለሁ እርሱንም አብስቶ አብስቶ እግዚአብሔር ይባርኮ ጌታ ህይወቶትን አገልግሎቶትን ልጆቶትን ሚመኖንም እግዚአብሔር ይባርክልኝ በጣም በአገልግሎቶትና በጸጋ በጣም ነው ምረከው በጣም ነው ምደሰተው ክብር ለእግዚአብሔር ይሁን በዚህ ውስጥ ያላችሁ ቅዱሳን የምትመለከቱም የምታዳምጡም ጌታ ጸጋና ሞገስ ብርታት ይሁናችሁ እግዚአብሔር ይመስገን እንግዲያውስ አመት አለፈ ሲባል ወይም ተሻገርን ሲባል እንዳንሻገር የሚያደርገን ብዙ ነገር ነበር ብዙ እንቅፋቶች ብዙ ተግዳሮቶች ብዙ የጉጉያዎች ብዙ ቀንበሮች ብዙ አጨናቂ ነገሮች ነበሩ ግን የማንችለውን ችሎ የማንችለውን ደግሞ አስችሎን ችለን እንድንሻገር እድል ሰጠን እግዚአብሔር በሰማይ ምድር የተባረከ ይሁን ዛሬ ላይ ምንድነው ልናገሩ በልቤ ላይ መጣው ኢሳይያስ ምዕራፍ 18 ላይ ማለት 43 ቁጥር 18 ላይ ጥሩ ቃል አለ የፊተኛውን ነገር አታስተውሉ የጥንቱንም ነገር አታስቡ እነሆ አዲስ ነገር እናደርጋለሁ እርሱም አሁን ይበቅላል እርሱም አሁን ይበቅላል ይላል እንጸልያለን ጌታ እንድናገረን እግዚአብሔር አምላካችንና አባታችን ሆይ በዚህ ቃል ለልባችን ከልብ እንድትናገረን ጊዜውና ሰዓቱን ሁሉ እንድትባርክልን ዘንድ በኢየሱስ ክርስቶስም እንለምናለን አምላካችን እግዚአብሔር ቃልን ቀድስልን ቁርስልን ይህን ጊዜ ባርከው ሰዓቱን ሁሉ ለራስ ያድርገናል ይህን ጊዜ قالي للباتشن برغولو كل اللي بلو قالو نقلت اللي نزند بأي يسوس كريستوس من سألي علن زوت مدوش السبابرو قنبري متا قنا درقل كلو قلان تكبري هون يتحجن بمدان تحجن بأي يسوس كريستوس آمين بزي بوتا بنبيو بكول እግዚአብሔር ፍትኛው ነገር የጥንቱ ነገር ብዙ ያደረገ ነገር አለ መዝገባችን የሞላው የሚያስደንቅ የሚያስደምም ብዙ አስደናቂ ነገር ተደርጎልናል ፍርድ እግዚአብሔር ያደረገልን ነገር ሁሉ ጊዜ አይታሰብም አይስተዋልም ማለት አለ ግን የሚገርማችሁ ነገር አንዳንድ ጊዜ ልቦናችን ሲያፍሄርን የትናንትና ብቻ ያደርጋል ሲያፍሄርን ከኋላ ብቻ አድርጎ እንደነበር አንዳንድ ሰው እንደሰናገሩ አቤት ኑሮ ጥሩ ድሮ እንዴት ነበር እንድትሩ ነበር ድሮ ነበር ክርስትና ድሮ ነበር እንዲህ የነበረው ነገር ይያሉ የሚገርማችሁ ነገር ያምናውን ተረት የባለፈውን የካቻምናውን የካርሞን ያወሩ የሚቀጥለው ዘመን ላይ ሊሆን ያለውን ነገር ለመቀበል አይዘጋጁም እንደገናም እግዚአብሔር ትናንትና ብቻ ያደረገ አሁን ሊያደርግ እንደምችል እንደማይችል አድርጎ በልባቸው ላይ ለጊዜ ያንደበታቸውን ገበር ጠላት ይተከማል ስለዚህ ነው የእግዚአብሔር ቃል የምናገረው ኢየሱስ ክርስቶስ በዕብራውያን ምዕራፍ 13 ላይ ኢየሱስ ክርስቶስ ትናንትናና ዛሬ እስከ ዘላለም ሕያው ነውላል እግዚአብሔር ያለፈው ነበር ዛሬ አለ ሊቀጥለው ዘመን አለ ስለዚህ እግዚአብሔር ያለፈው ነገር አታስቡ ብሎስል አሁን ደግሞ አዲስ ነገር ሊያደርግ እንደሚችል ኃይሉ የምጣመን እንደሆነ ታላቅ እንደሆነ ድንቅ አድራጊ እንደሆነ እናያለን የሚገርማችሁ ነገር እግዚአብሔር ሁልጊዜ አዲስ ነገር አለው ኢቨን ኳን ምህረቱ አዲስ ነው እቅዱ አዲስ ነው እግዚአብሔር አምላክ ያለፈው እንዲያድርግላችሁ ነበር እንዲሆንላችሁ ነበር እንዲተደርጉላችኋል ብሎ ሂሳብ ለመስራት ጊዜ የለውም አሁን አዲስ ፕሮጀክት አዲስ ምዕራፍ አዲስ ቃል አዲስ ተስፋ አዲስ መንገድ አዲስ በር ይዞል ወዳንተ ወዳንቺ ወደኔ ቀርቦ በዚህ ቦታ ላይ የምትመለከቱ በሙሉ ዚ የምታዳምጡ ሰዎች በሙሉ ስሙኝ አሁን በእናንተ ህይወት ላይ እግዚአብሔር አዲስ ፕላን አዲስ ፕሮጀክት አዲስ ምዕራፍ አዲስ በር አዲስ መንገድ አዘጋጅቷል ስለዚህ የሚገርማችሁ ነገር ባለፈው ላይ እግዚአብሔርን የሚያንጠለጥልባችሁ እዛ እግዚአብሔር አድርጎልሽ ነበር አሁን የለም አሁን ተለይቷል እግዚአብሔር ለቋል ከእግዚአብሔር ተለይቷል ዋጋ የለም የሚል መንፈስ በኢየሱስ ክርስቶስ እየተመታ ይሁን ስለዚህ እግዚአብሔር የሚገርማችሁ ነገር ያለፈው ነበር አሁንም አለ ባለፈው ነበረው አሁንም አለ እግዚአብሔር የትናንትና ይልቅ ከትናንትና ይልቅ ዛሬ ላይ ሊደነቅ ዛሬ ላይ ሊገረም ክብሩን ለራሱ ሊወስድ አስደናቂ ነገር በመንግስት አስደናቂ ነገር በጎረቤት አስደናቂ ነገር በአገር አስደናቂ ነገር በቤተሰብ አስደናቂ ነገር በቤተሰብ አስደናቂ ነገር በፕሬዝዳንቶች አስደናቂ ነገር በጠቅላይ ሚኒስትሮች በሚኒስትሮች በሀብታሞች በዳሆች በጠበቆች በዳኞች በተማሪዎች በአስተማሪዎች በባለትዳሮች በአባቶች በእናቶች በእህቶች በወንድሞች ህይወት ውስጥ ለማድረግ ይፈልጋል የሚገርማችሁ ነገር ሁሉ ጊዜ እኛ ያለፈውን የምናስብ ሰዎች ነን ያለፈው አቤት እንደዚህ ያለፈው እንደዚህ ዛሬ ለነደቅ ዛሬ ለነገረም ዛሬ ላይ እግዚአብሔርን እጅልና እግዚአብሔርን ለሚራለን ለሚመለከት አንዘጋጅም በጌታ ፍቅር እምናችኋለሁ ዛሬ እግዚአብሔር አዲስ ነገር አለው ለእናንተ በአንተ ህይወት ላይ አዲስ ነገር አለው የሚኮረኩማችሁ የሚመታችሁ የሚዋጋችሁ ልባችሁን የሚያድክም ተስፋን የሚያስቆርጥ መንፈስ በኢየሱስ ክርስቶስም የተመታ ይሁን። ስለዚህ እግዚአብሔር ዛሬ ለታምራት አለው። ዛሬ ለድንቅ አለው። በሕዝቅኤል ምዕራፍ 36 ላይ እንዲህ ይላል። በዚህ ወራት ላይ በጎነትን ሊያደርግላት በጎ የሆነውን ነገር ሊያመጣላት በጎ የሆነውን ነገር ለማድረግ ሊያደርግላችሁ አስቤያለሁ ይላል። የእግዚአብሔር ሐሳብ ከኛ ሐሳብ ይልቃል። እኛ ለኛ ከማሰብ እግዚአብሔር ለኛ የሚያስበው ነገር ይበልጣል። እኛ ለኛ ከምናስበው ይልቅ እግዚአብሔር ለኛ የሚያስበው ነገር ይበልጣል። የሚገርማችሁ ነገር እግዚአብሔር እንዲያስብልን የኛን ሐሳብ ተውጥ አድርገን እግዚአብሔርን እንድናስበው፣ የእግዚአብሔርን እጅ እንድናስበው፣ የእግዚአብሔርን ቃል እንድናስበው፣ የእግዚአብሔርን ኪዳን እንድናስበው፣ የእግዚአብሔርን ፍቅር እንድናስበው፣ የእግዚአብሔርን በረከት እንድናስበው እግዚአብሔር ይፈልጋል። አእምሯችን በጭንቀት የሚሞላ መልካም ነገር እንዳናስብ፣ ዛሬ ላይ ሊያደርግልን ያለውን አምላክ እንዳናስብ፣ የሚያዳግቱን፣ የሚያታክቱን፣ የሚዋጉን፣ የሚገዳደሩን ሁሉ በእግዚአብሔር እሳት መጥረጊያ እየተጠረጉ ይሁኑ፣ የተመቱ ይሁኑ። ስለዚህ እግዚአብሔር እነሳ ጠላቶቹም ይበተኑ ይላል ቃሉ። ስለዚህ የሚገርማችሁ ነገር እኛም እናስበው ሐሳብ በቂ አይደለም። እኛም እናስበው ሐሳብ የሚሞላ አይደለም። በሰው ልብ ውስጥ ብዙ ሐሳብ አለ። የእግዚአብሔር ምክር ግን እሱ ይጸናል ይላል ቃሉ ላይ። በሰው ልብ ውስጥ ብዙ ሐሳብ አለ። የእግዚአብሔር ምክር ግን ይጸናል ይላል። በመንግስት ደረጃ ብዙ ነገር ብታሰብ፣ በቤተክርስቲያን ደረጃ ብዙ ነገር ብታሰብ፣ በጎረቤት ደረጃ ብዙ ነገር ብታሰብ፣ በአገር ደረጃ ብዙ ነገር ብታሰብ የእግዚአብሔር ምክር ነው የሚጸናው። የእግዚአብሔር እቅድ ነው የሚያሸንፈው። የእግዚአብሔር አጀንዳ ነው የሚያሸንፈው። የእግዚአብሔር ፈቃድ ነው የሚያሸንፈው። የሚገርማችሁ ነገር ብዙ ጊዜ እኛ በሐሳብ እንሞላለን፣ እንዋጣለን፣ እንጨነቃለን። ስለ ሀገር እንጨነቃለን፣ ስለ ቤተሰብ እንጨነቃለን፣ ስለ መንግስት እንጨነቃለን። የሚያስጨንቀንን ሁሉ በእርሱ ላይ መጣል። ወገኖቼ የሚያስጨንቀንን ሁሉ ወደ እርሱ ማምጣት፣ የሚያስጨንቀንን ሁሉ ሁሉን ለሚችል አምላክ መስጠት በጣም ትልቅ የጻድቅ ሰው የልቡ ብስለት ነው። የሚገርማችሁ ነገር የጻድቅ ሰው የልቡ ብስለት ነው። እኔ አንድ ነገር ነግራችኋለሁ። እግዚአብሔር በእኛ ላይ የሚሰራው ስራ አለ። እግዚአብሔር በእኛ ህይወት ላይ የሚያደርገው ነገር አለ። እግዚአብሔር በእኛ ህይወት ላይ የሚፈጥረው ነገር አለ። እግዚአብሔር በቤታችሁ ላይ የሚያልፈው አሮጌው ነገር ያልፋል፣ እነሆ አዲስ ነገር ይሆናል። ያለፈው ነገር አልፏል። አሁን እግዚአብሔር ባለፈው ታሪክ ላይ የሚቆይ አምላክ አይደለም። ማለዳ ማለዳ አዲስ ነው። ታማኝነቱ ብዙ ነው። ስለዚህ ዛሬ ላይ ቆመን ዛሬ ላይ ከእኛ ጋር የሚሰራውን እግዚአብሔርን መመልከት መቻል፣ እሱን ማሰብ መቻል ትልቅ ዋስትና አለው። ክብር ለእግዚአብሔር ይሁን። ስፔሻሊ በጣም ትልቁ ችግራችን የእኛ ችግር ምንድን ነው ብዬ ሳስብ ያለፈው ነገር ተጎተን እንደሆን፣ ያለፈው ነገር ተደስተን እንደሆን ያን ደስታ ማውረት እንወዳለን፣ ያን ጉዳት ማንሳት እንወዳለን። ስለዚህ ያን ችግር አምጥተን ከፊት ለፊት እናመጣለን፣ ከፊት ለፊት እንዘረጋዋለን። ያ ችግር ከፊት ለፊት ያለውን ለመቀበል በደስታና በአምልኮ በቅድስና እንዳንዘጋጅ ያደርገናል። ስለዚህ እኔ የምለው ምንድነው ዛሬ እግዚአብሔር በልቤ ላይ የሞላው ነገር ነው፣ ያለፈውን ነገር አታስቡ፣ የጥንቱንም ነገር ደግሞ አታስተውሉ፣ ነው አዲስ ነገር አደርጋለሁ፣ እሱም አሁን ይበቅላል ነው ብሎ አሁን ይበቅላል። አሁን እንዲበቅል ማድረግ እንችላለን። እግዚአብሔር የመፍጠር ስልጣን አለው፣ ቃል አለው። ቃል ብቻ ነው የምናገረው እንዲፈጠር፣ እንዲወለድ፣ እንዲበቅል። እግዚአብሔር የቃል ዝናብ ነው የሚያወርደው። ቃል ካልመጣ ወገኖች፣ ቃል ካልተገለጠ፣ ቃል ካልተሰበከ፣ ቃልን የማሰመ ከሆንክ ወይም ከሆንሽ በአንቺ ቤት ውስጥ መልካም ነገር አይበቅልልሽም። ለቃል እውቅና መስጠት አለብን። እግዚአብሔር በቃሉ ነው የሚመጣው። ቃሉን ለማንበብ፣ ቃሉን ለመስማት፣ ቃሉን ለመስገበ ለመሰግበ ቃሉን ለመከወን በጣም ሬዲ መሆን አለብን። መልካም ነገር እንዲሆን ከቃል የመጀመሪያ ሰይጣን ምነጥቅሽ ቃል ነው። የእግዚአብሔርን ቃል እንዳትሰማ ያደርጋል። ፖለቲካን ብቻ እንድትዋጥ፣ በአገር ጉዳይ በወሬ ብቻ እንድትዋጥ፣ በሰፈር ነገር እንድትዋጥ፣ በስራ ነገር አሉባሌ በሆነው ነገር እንድትዋጥ ያደርጋል። ስለዚህ አንድ ነገር ነግራችኋለሁ። የከበረውን ከተዋረደው እየለየን በከበረው ነገር ላይ በምንቆምበት ጊዜ እግዚአብሔር የከበረውን ነገር ይፈጥራል። ታላቅ ነገርን በአገር ደረጃ ይፈጥራል። በዓለም ደረጃ ይፈጥራል። በመንግስት በቤተ መንግስት ውስጥ መልካም ምስራች ያመጣል። እግዚአብሔር በህዝብ ሁሉ መካከል ያልፋል። እግዚአብሔር በክብር ይራመዳል። ስለዚህ በጣም ትልቁ ችግር ምን እንደሆነ ታውቃላችሁ? አእምሮን ትንሽ አድርጎ እግዚአብሔርን በአእምሯችን መሳል፣ ያ ትልቅ ጉዳት ነው። በአንተ አእምሮ እግዚአብሔር አይመዘንም። በአንቺ አእምሮ እግዚአብሔር አይገመትም። እግዚአብሔር ከአእምሯችን በላይ ነው። ዛሬ እግዚአብሔር አንድ ነገር ይዞ ቀርቧል። በእኛ ቤት፣ በእኛ ቤተሰብ፣ በእኛ አገልግሎት፣ በእኛ ትዳር፣ በእኛ ህይወት፣ በቤተሰቦቻችን እግዚአብሔር አዲስ ነገርን ለመፍጠር ፈልጓል። አዲስ ነገርን ለማምጣት ለመቃል ፈልጓል። እግዚአብሔር ድንቅ ነገር እንዲበቅል ያደርጋል። እልልታ እንዲበቅል ያደርጋል። ሀዘንን የሚሽር ደስታ፣ ሞትን የሚውጥ ህይወት፣ እውነት ውሸትን የሚውጥ እውነት፣ መጠላትን የሚያስረሳ ፍቅር በእኛ ቤተሰብ ላይ ይበቅላል። በእኛ ቤት ላይ ይበቅላል። በእኛ ሰፈር ላይ ይሆናል። እግዚአብሔር ያበቅላል። እግዚአብሔር አስደናቂ አምላክ ነው። ማበቅ ማብቀል ይችላል። እና አንድ ነገር ልንገራችሁ፣ እንደን ጉዳይ ትናንትና ስንጫወት የነበርንበት ቦታ ላይ ተጫወተን ኳስ ተጫወተን ወምዶ እዛ በግ ጠብቀን የሄድንበት ቦታ ላይ እንጉዳይ በጠዋት በአንድ ምሽት ትልቅ እንጉዳይ በቅሎ አድጎ ያድራል። በጣም የሚገርም እንገረማለን። እንጉዳይ አያገኘን እንጉዳይ አገኘው እንላለን። ግን አንድ ነገር እነግራችኋለሁ፣ ዛሬም አንድ የሚታመን ሰው፣ ዛሬም እግዚአብሔርን ተስፋ የሚያደርግ ሰው፣ ዛሬም እግዚአብሔር ፊት እንባ የሚያቀርብ ሰው፣ ዛሬም እግዚአብሔር ፊት ልቡን አፈሰሰ ነፍሱን አፈሰሰ ሰው አንድ የሚያገኘው ብቅል አለ። አንድ ተስፋ ይበቅላል። አንድ የሆነ ክብር ይበቅላል። አንድ የሆነ ፈውስ ይበቅላል። ታማ እንደሆን ትድናለህ። ተዋርደ እንደሆን ትከብራለህ። ተጠልተ እንደሆን እግዚአብሔር ውድ ፍቅሩን በአንተ ላይ ይገልጣል፣ ያስደንቅሻል። እጅን የሚባአችን በአፍ የሚያስችን ታሪክ ይሰራል። አንድ ነገር እነግራችኋለሁ። ኢዮብ ስናገር ሁሉን ታደርግ ዘንድ ቻይ ነህ አለ። ሀሳቤም የሚከለከል ዘንድ ከቶ እንደማይቻል አወቅኩ አለ። መስማትንስ በጆሮዬ በመስማት ሰምቼ ነበር፣ አሁን ግን አይኔ አየች ይላል። እንግዲህ በዚህ ቦታ ላይ ቃል የለኝም፣ እኔም እንዴት እመልስላለሁ? ቃል የለኝም፣ እጄን በአፌ አኖራለሁ ይላል። የሚገርም ነገር እግዚአብሔር የሚሰራው ስራ፣ እግዚአብሔር የሚያመጣው ነገር፣ እግዚአብሔር የሚያበቅለው ነገር፣ እግዚአብሔር የሚገልጠው ነገር ወገኖቼ እጃችንን በአፋችን እንድንጭን የሚያደርግ ነው። እጃችን በአፋችን እንድንጭን። ዋ ይሄ ተአምር ነው። የኔ እጅ የለበትም፣ የማንም እጅ የለበትም የምንል ነገር፣ ጌታ የሚሆን ነገር፣ በእግዚአብሔር የሚደረግ ነገር አለ በኛ ህይወት ላይ። እኔ አሁን ምንድን ነው የምታየው በዚህ በአትላንታ እግዚአብሔር በመንግስት ደረጃ በአገር ደረጃ በዓለም ደረጃ የሚያበቅለው ነገር አለ። በዚህ ቤተክርስቲያን ውስጥ እግዚአብሔር የሚያበቅለው ነገር አለ። ያለፈውን የሚያስረሳ ነገር፣ ለምስጋና የሚያዘጋጅ ነገር፣ እልል የሚያስብል ነገር፣ ሀሌሉያ የሚያስብል ነገር፣ የሚቀድስ ነገር፣ የሚያንጽ ነገር፣ ህዝቡን አንድ የሚያደርግ ነገር፣ ህዝቡን የሚያስተሳስር ነገር፣ አገርን አንድ የሚያደርግ ነገር፣ አገርን አንድ ላይ የሚያቆም ነገር እግዚአብሔር ለእግዚአብሔር ስግደትና አክብሮት አምልኮት እንድናቀርብ የሚያደርግ ነገር እግዚአብሔር ያመጣል። እግዚአብሔር ይፈጥራል። እግዚአብሔር ያበቅለዋል። ያልተከፈተ ደጅ በአምላክ ይከፈታል። የተተበተበና የታሰረ ነገር ይፈታል። የሞተ ነገር ያው ይሆናል። ተዋርደ እንደሆን ትከብራለህ። ታስረ እንደሆን ትፈታለህ። እግዚአብሔር ያስደንቅሃል። እግዚአብሔር ያስደንቃል፣ ያስገርምሻል። ስለዚህ አንዱ አስደናቂ ነገር ያለ ወንድ ፈቃድ የተወለደ በመብርሃን ማይጽን ውስጥ ያለፈ የመድኃኒዓለም ትንግርት ተአምር ነው። ያለ ወንድ ፈቃድ ሳይንስ በማይፈቅደው ነገር ላይ እግዚአብሔር ይገለጣል። እግዚአብሔር ሲሰራ ሳይንስን ያለፈ ስራ ይሰራል። ሳይንስ የማይችለውን ይችላል። ሳይንስ የማያደርገውን ያደርጋል። ስለዚህ አንድ ነገር እነግራችኋለሁ፣ በዚህ በመብርሃን በመድኃኒዓለም የምታመን የምደገፍ ልቡን በሱ የሚጥል አያፍርም። በጽዮኑ አለት ላይ የምታመን ለዘላለም አያፍርም ይላል። በጽዮኑ አለት ላይ ይህ አለት ሞትን የሚያደቅ ነው፣ መርገምን የሚያደቅ ነው፣ በሽታን የሚመታ ነው፣ ጭንቀትን የሚመታ ነው፣ ጥላቻን የሚመታ ነው፣ ውሸትን የሚመታ ነው፣ አመፃን የሚመታ ነው፣ ትዕቢትን የሚመታ ነው፣ መለየትን የሚመታ ነው፣ ዘረኝነትን የሚመታ ነው፣ ክቡር መርዛማ መንፈስ የሚመታ ሕያው ድንጋይ ነው። በዚህ በጽዮኑ አለት በክርስቶስ ኢየሱስ የሚያምን ሁሉ ለዘላለም አያፍርም። በእርሱ የሚታመኑትን እርሱ ያውቃቸዋል ይላል ነሆም ላይ፣ ነሆም ምዕራፍ አንድ ላይ በእርሱ የሚታመኑትን ያውቃቸዋል፣ በመከረም ቀን ይሸሽጋቸዋል ይላል። ስለዚህ እግዚአብሔር መሸሸጊያ ነው። በዮሐንስ ምዕራፍ አንድ አስራ ሁለት ላይ በእርሱ የሚያምን ሁሉ የዘላለም ሕይወት እንድኖረው ነው አንድያ ልጁን የሰጠን ይላል። የሚገርም ነገሩ በእርሱ የሚያምን ሁሉ የዘላለም ሕይወት እንድኖረው እንጂ እንዳይጠፋ እግዚአብሔር አንድያው ልጅን እስከሚሰጥ ድረስ ዓለምን እንዲወዷልና ያለ ዮሐንስ 3 16 ላይ። እንደገናም ዮሐንስ 1 12 ላይ ለተቀበሉት ሁሉ ግን በእርሱ በስሙ ለሚያምኑት ለነሱ የእግዚአብሔር ልጆች ሆኑ ዘንድ የልጅነትን ስልጣን ሰጣቸዋል። የልጅነት ስልጣን ለሁሉም አይሰጥም። የልጅነት ስልጣን በእርሱ ለሚያምን ነው። እግዚአብሔር ለዘላለም ሕይወታችሁና ትዳራችሁን፣ ከተማችሁን፣ አገልግሎታችሁን፣ ህብረታችሁን ይህንንም መስመር አምላክ እግዚአብሔር በጸጋ ይባርክ፣ ከክፉ ሁሉ ይጠብቃችሁ። እግዚአብሔር እንደገናም እንደገናም ቃል ይስጣችሁ። ቃል ካለ ቃል ያለ አይበላም፣ ቃል ያለ አይወድቅም፣ ቃል ያለ ይሻገራል፣ ቃል ያለ በሚቀጥሉ ዓመት ላይ አዲስ ነገር ይበቅልለታል፣ አዲስ ነገር ያበቅለዋል። እግዚአብሔር በኢትዮጵያ እግዚአብሔር በአሜሪካ አዲስ ነገር ያበቅላል። ኢሳይያስ ምዕራፍ 43 18 ይህን ቃል እንደሰማችሁ በቃሉ እንድትኖሩ ጌታ ይርዳችሁ። በአብ በወልድ በመንፈስ ቅዱስ አንድ አምላክ ስም አሜን። ገንዘብ ሳልመነዝር ሩቅ መንገድ ሳልሄድ አቀበት ቁልቁለት ሳልወጣ ሳልወርድ ኢየሱስ ክርስቶስ ገና ከማለቴ የሰላሙ መስፍን ገባ ወደ ቤቴ። You are tuned into WWE AM 1100. The following program is paid for by Voice of Ethiopia. The views expressed do not necessarily reflect the views of this station, its management, or Beasley Media Group.
ይህ የኢትዮጵያን ድምጽ የሬዲዮ አገልግሎት ነው። የኢትዮጵያን ድምጽ የሬዲዮ አገልግሎት የሚያስተላልፈውን ሳምንታዊ ሬዲዮ ስርጭት ፕሮግራም አሁን ጀመረ። We'll be right back.
ጤና ይስጥልኝ አድማጮች እንደምሰንታችኋል ዛሬ ቀኑ 22 ቀን 2015 ዓ.ም ሳምንታዊ ዝግጅታችን ጀምረናል ዳጋራሚ ሆኖ ዛሬ አትላንታ አይደለሁኝ የሚያሉት ከልጆች ጋራ ከቤተሰብ ጋራ ወላስም ያሉትና ምናልባት የድምጽ ጥራት ችግር ካለ ከይቅርታ ጋራ ከወዲሁ ይጠይቃለን ከዛ ባሻገርም በተቻለ መጠን ፕሮግራማችን ለማስተካከል ሞከል አሸናፊ ይሰማሃል
ሰማኛለሁ
ዶክተር አይ በቃን ተከተሰማ ስቱዲዮም ይሰሙናል ማለት ነው ለማንኛውም ግሪቆያ ቆይታችሁ ከኛ ጋር ይሁን የተመኘን ዛሬ እንግዲህ የፈረንጆቹ አዲስ አመት 2022 አልቆ 2023 የምንጀምርበት ጓዜ ማለት ያለውና እንኳን ለአዲሱ የፈረንጆቹ አመት በደና ደረሳችሁ ያለን ነው ፕሮግራማችንን እንጀምረው እንግዲህ አዲስ አመት እንጀምር አንድ የሃይማኖት ሴቱን የሃይማኖት ሰው 2015 በኢትዮጵያ ቆጠራ ሰላም ይመጣል የሚል ነገር ተናግራለችና እንቆላ ነው ወንስ ደሙ ትንቢት ነው ይባል ነበር ታስታውሳለህ የሚል ግምት አለኝና ባለፉት 2 አመት በፌደራል መንግስትና በትግራይ ክልላዊ መንግስት መሃል በተደረገው ጦርነት ብዙ ክስተቶች ብዙ ችግሮች ውጣ ወረዶችን ያሳለፍንበት ነበር አሁን በፈረንጆቹ አዲስ አመት ዋዜማ በአራተኛው ወር ኢትዮጵያ የቁልቢ ገብርኤልለት ማለትም ይችላል ነው አዲስ ተስፋ ተጀምሯል ባለፈው ሳምንት ፕሮግራማችን ከሰራን በኋላ በአቶ ታደሰ ጫፎ የሚመራ የመንግስት ልዑካን መቀሌ ሲገባ ሁሉም ሲያደነገጠበት ያስደነገጠበት ነበር ያን ተከትሎ ደግሞ ሳናላምተው ኦባሳንጆና ኡሁሩ ኬንያታ ይዘው አፍሪካን በሙሉ ባጠቃላይ 32
ሀገራት አምባሳደሮችን
ጨምሮ መቀሌ ነበሩ እና እንግዲህ እነዚህ ነገሮች ሰላማችን ወዴት እንዴት እየመጣ ነው የሚለው ነገር አንድ ትልቅ ነገር ነው ግን በጣም በጣም ደስ የሚል ብዙ ነገሮችን ያየንበት ነገር ነውና ለተጋሩ እንኳን ደስ አላችሁ ሰላማችሁ እንኳን መጣ እንላለን ሰላማችሁ ተጠብቆ ወደፊትም እንደዚሁ የሚኖረበት ነገር ይመሰረታል ይቆያል ይኖራል የሚል ግምትን በማለት ነው የዛሬም ፕሮግራማችን ልዩ የሚያደርገው ጦርነቱ እንደዚህ የተጀመረለት ያደረግነው ያህል ከዛ በበለጠ አሁን ደግሞ የሰላም ስለሆነ በዛን የምንመለከተው ነው ሲያንተ እይታ እንዴት ነበረ ከአቶ ታደሰ ጫፎ ጀምርና የሉካኑ የ32 አገራት አምባሳደሮችን ጨምርና እንግዲህ አንተ ቀጥለውስ
እሺ surprising ነው የሆነብኝ ሁሉ ኬንያታ ሊሄድ እንደሚችሉ ናይሮቢ ላይ በተደረገው ስብሰባ ሰምቻለሁ ምናልባት ኦባሳንጆ የአደራዳሪ የሉካን ቡድኖች እና ተደራዳሪዎች በሁለቱም ከዚህ በፊት የምናውቃቸው ይገኛሉ ብዬ ነበር የመጡት ምንም መረጃውም አልነበረም አልተነገረም ድንገት ዜናውን ሳይ አስደናቂ ነበር አስገራሚ ነበር ደስም ይላል እና በዚህ ደረጃ በአንድ ጊዜ መሄዱ ደግሞ ምንድን ነው ሲፈጠረው ውስጡን ምን ሲካሄድ ነበረ ሁሉ እስክትን ድረስ የሚያስገርም ነበር ብዙ ሰዎች ሲተቃቀፉ ሲሳሳሙ ለታገሰ ጫፎና ደብረጽዮን ጌታቸው ሌሎቹንም አይቶ አጠገብ ተቀምጠው ላይ የድሮ ስብሰባ ነው እንዴ ሁሉ ያላል አው የድሮ በሰላሙ ጊዜ ብሎ እስኪጠራጠር ድረስ ነበር ለማንኛውም ጥሩ ነው እንደው መፍጠኑ ግርብ ያሰኘልም ጥሩ ነው በተለይ አሁን አንተ እንዳነሳው ያንን ሁለት ከዛ በማግስቱ ደግሞ ጠዋት በሚዲያዎች ስንከፍት በረራ ይጀመራል የሚል ነገር ሰማት ነገር እውነታቸውን ነው ወይስ እንት የእውነት በረራው ተካሄደ የሚያስገርም ነገር አየን እና እንደው ፍጥን ያለ ረጅም ጊዜ እንደዚህ ሊፈጠን የሚችል ከሆነ ያ ሁሉ ልቂት ሲፈጠር ምን ነበር
ነበር
የሚያስቡት ስክትል ድረስ ጊላጅ ተያይዞ ስታያቸው ሲተቃቀፉ ሲሳሳቁ ተገታቸውን ስታይ ያስገርም ነበር። እንግዲህ በዚህ መንገድ ነው ያየሁት።
አንተ ያነሳኸው የዚህ የአውሮፕላን መድረስና የህዝቡን እንትና እናነሳለን፣ ግን ባለፈው ጠቆም ያደረግነው ነገር ነበረ። ሁኔታዎችን ዝም ብለህ ስትመለከተው ሚቲቲ የሰላም አስከባሪ ኃይል ገብቷል የሚል አለና ከናይጄሪያ፣ ኬንያ እና ደቡብ አፍሪካ የተወጣጡ ሶስት ከፍተኛ ወታደራዊ መኮንኖችን የያዘ ነው እንግዲህ የአፍሪካ ህብረት የሄደው እና ሰራዊቱን አይተናል፣ የነበሩትን ጀነራሎችንም አይተናል። እና አንዳንድ ጊዜ ቀለል አድርገው የሚነገሩ ነገሮች ግን በደንበኛ ስትመለከተው ደግሞ ይችን ትልቅ የመት የነበረች ሀገር እንደገና ወደ ጸጥታ አስከባሪ ኃይል ተጎታ መግባቷን ስትመለከት ትንሽ እንደ ኢትዮጵያዊ ሰላም አስከባሪ የነበረችው ሀገር ሰላማው ጠፍቶ እንደዚህ ነገር ሲሆን ደግሞ ትንሽ እንትን ያደርጋል። ለማንኛቸውም እንዴት አየኸው? የእነሱስ ሚና ምንድን ነው የሚሆነው? ብዙዎቹ በተለይ በመንግስት አካባቢ ያሉ ሰዎች ትጥቅ ተፈቷል፣ ትጥቅ መሳሪያ ተረክቧል፣ መሳሪያ እንደዚህ ሆኗል። ትናንትና እንደውም ባጫ ደበሌም ታዳምጠው ነበር እና ሌሎቹም እዛ አካባቢ ያሉ ሰዎች ምንም እንትን የሌለም ለአንድ ሻለቃ ጦር ሁሉም መሳሪያ ተረክባለች፣ እንደውም አንቺን ያለ ሻለቃውን ጦር አንድ ሻለቃ ትፈታለች። እሱን መተመልከት እንዴት ነው እንግዲህ ትኩረት የተሰጠው መቀሌን መከላከያ እንዲቆጣጠርና መሳሪያ ማስረከብ ትጥቅ መፈታት ነው የሚሉት እነሱ። በጣም ከባድ ያደረጉታል አንዳንድ ጊዜ ቃላቶች ሲያደርጉ እነሱ ሲታያቸው አሁንም ድረስ የሰዎቹ ስሜት አዲስ አማን መቀሌ ሲገቡ የነበረውን ስሜት ያየሁበት አለ። ግን ከዛ ባሻገር በዚህኛው ኔለ ወደዛ ኔለ ወደ ሰዎች ስሜትና አየር መንገዱ
ሚዲቲ ሰላም አስከባሪ ኃይል የአፍሪካ ህብረት የሁለት አይቷል። ዲኮሬት ሲያደርጉ ሁሉ ልብሱ የአፍሪካ ህብረት ሰላም አስከባሪ ኃይል ሶማሊያ ውስጥም ያለው ይህንን መለዮ ነው የሚያደርገው። እና
አንድ ጊዜ አድማጮች አሸናፊ ትንሽ ችግር አለበት። አዲስ አበባ ውስጥ ኮሮና ጉንፋን ይሁን ኢንፍሉዌንዛ የገባ ነገር ስላለ እየተረበሸ ሰኖ እሱ ደግሞ አመታዊ ችግርም ስለት በዛ ነው። እና በሌላ ነገር እንዳይመስላችሁ ትንሽ እሱን መናገር ለነበረብን ነው ተረኩትን ለማስታወስ ያህል ነው። አድማጮች ላይ እንዳይረበሹ
ከባድ ጉንፋን ይዞኝ ሳለ
እሺ
እየተናነቀኝ ስለሆነ ነው ማወራው።
ኦኬ
እንግዲህ ትልቁ ነገር አሁን እንደጀመርኩልህ የሰላም አስከባሪ ኃይል የሚመስል ነገር ነው ያየ ነው። ለምንድን ነው የሰላም አስከባሪ ኃይል ያስፈለገው? እንግዲህ ጠመንጃ ታጥቆ ረባሹን ወገን የሚያባርር ምናምን ባይሆንም አሁን ባለው ሁኔታ ግን ወታደራዊ እንቅስቃሴዎች ጋር የተገናኘ ስለሆነ የውጭ ኃይልና ሌላ የሀገር ውስጥ ከመከላከያ ሰራዊት ውጭ ያለ ኃይል ስላለ የዚህን መውጣት መከታተል እንቅስቃሴውን ማየት ወታደራዊ ጉዳይ ስለሆነ፣ በሌላ በኩል ከዚሁ ጋር ኮንከረንትሊ የተባለው የሲዲኤፍ ትጥቅ መፍታት ስላለ እነዚህ በሙሉ ወታደራዊ ጉዳዮች ስለሆኑ መሀከል ላይ ሲቪሊያን ፖለቲከኞች ወይም ዲፕሎማቶች ሳይሆን ወታደሮች አስፈላጊ ሆነዋል። እና ትንሽዬ የሚመራ ሰላም አስከባሪ ኃይል ተቋቁሟል ማለት ይቻላል። እንግዲህ ተልእኮ ምንድን ነው? አሁን እንዳነሳሁት የስምምነቱ ትልቁ ጉዳይ የኤርትራ ወታደሮች እና ከመከላከያ ኃይል ውጭ ያሉ ኃይሎች መውጣት፣ ከዚሁ ጋር አብሮ ተያይዞ ኢዲኤፍ ትጥቅ መፍታት ነው። ይሄ ወታደራዊ ጉዳይ ስለሆነ ይሄንን ስምምነቱ ላይ ያለው የዚህ መፈጸም መከታተል ነው ዋና ስራው። ከዚህ ጋር ተያይዞ ሌሎችም ስምምነቱ ላይ ያሉ ጉዳዮች አሉ። የሰብአዊ እርዳታ ያልተገደበ ተደራሽነት፣ የመሰረታዊ አገልግሎቶች መጀመር፣ ለሰላማዊ ሰዎች አስፈላጊውን ጥበቃ ማድረግ የሚሉት ነገሮች በሙሉ የሚከታተል ነው የሚሆነው። እንግዲህ አብሮ የቁጥጥርና የማረጋገጥ ሞኒተሪንግ ምናምን የሚል አንድ ኮሚቴ ተቋቁሟል። ይሄ ነው ስራው። እንግዲህ በተለይ ወታደሮች ያስፈልጉት ወታደራዊ ጉዳዮችን ስላሉት ነው። እንግዲህ በመንግስት በኩል አንተ አሁን እንዳነሳው ትልቁ ጉዳይ የሆነው ትጥቅ ማስፈታት የሚለው ነው። ልክ በጦርነት ድል የማድረግ ድል አድራጊነት ስሜት የማንበርከክ ስሜት የመፍጠር ነገር ታይበታለህ። የመንግስት ደጋፊዎች አክቲቪስቶቻቸው በሙሉ ትጥቅ ፈታ ትጥቅ ፈታ፣ ይሄ ነው ወሬው በሙሉ። እና ስቲል ከሰላማዊ ሂደት ይልቅ የአንበርካኪነት ስሜት ለራሳቸውም እንዲሰማቸው ሌላውም ውስጥ እንዲፈጠር ይፈልጋሉ። እና ነገሩ በሰላም በድርድር የተካሄደ እንጂ በጠመንጃ ያስፈታኸው ወይ የማረከው ነገር አይደለም። ለምን ይሄ እንዲሆን እንደሚፈልጉ ትንሽ ግር ይላል። ውስጣቸው ስቲል በተለይ በደጋፊዎቹ ዘንድ የመቆጨት ነገር ያለ ነው። እንግዲህ ኃይል ሰባብሬው በሆነ ኖሮ የሚልና ያንኑ ስሜት ማንጸባረግ ያለ ይመስላልና እነዚህ ነገሮች ስታያቸው የሰላሙ ዘላቂነት ትንሽ ያስፈራል። ምኞታችን ዘላቂ ሰላም እንዲሆን ነው፣ ግን ያስፈራል። እንግዲህ እስካሁን ባለው ሁኔታ እንደምናውቀው የተረከበ መሳሪያ ፈታህ ማለት ፈታህ ሰጠኸው ማለት ነው። እነሱ አሁን መንግስት ደጋፊዎች በሚሉት መልኩ በመንግስት ደጋፊዎች በሚሉት መልኩ የተካሄደ ነገር የለም። መሳሪያው ተሰብስቧል አንድ ቦታ። ይህንን የሞኒተሪንግ ቲሙ አሁን ነው ባሳንጆም እነ ኬንያታም ጭምር ምናልባት እነዚህ ሶስቱ የተሾሙት ሚጢጢ ሰላም አስከባሪ ኃይል አባላትም ሌሎችም ሄደው አይተውታል። እና አንድ ባታሊዮን ጦር ምናልባት በቁጥር 1000 የሚሞላ አይመስለኝ። ያ የመንግስት መከላከያም እዛው ቦታ ጋር ተገኝቷል ይሄ ሲሆን፣ እና ምናልባት እዛው ቅርብ ጋር ተቀምጦ ሊሆንም ይችላል ይሄ ጦር። ግን መሳሪያውን 1-2-3 ብሎ ታንኩንም እያሽከረከረ ወደ ራሱ ኢንቨንተሪ ውስጥ አልከተተው። እና ይሄ ነው ማለት። ግን ይሄ ማለት መሳሪያው ተፈቶ ወደ ሀገር መከላከያ ኢንቨንተሪ ውስጥ አይገባም መቼም ማለት አይደለም። ይገባል
አይደለም።
ግን ይሄ የሚሆነው የተቀመጡት ነገሮች አሉ። የኤርትራ ኃይል ሙሉ በሙሉ ለቆ ሲወጣና ከመከላከያ ኃይል ውጪ ያሉ ሌሎች ኃይሎች ማለትም የአማራ ሚሊሻ፣ ፋኖ ሚሊሻና የአማራ ልዩ ኃይል አሉ በደቡብ ትግራይም በምዕራብ ትግራይ። እነዚህ ሲወጡ አውቶማቲካሊ ትግራይ ወደ ቀድሞ ሁኔታዋ ትመለሳለች። የሀገር መከላከያ ሰራዊት ድንበሩን ያስጠብቅ፣ ፖሊስ የፌዴራል ፖሊስ በሚመለከተው ጉዳይ የፌዴራል ፖሊስ ስራ ይሰራል። የክልሉ የጸጥታ ኃይል በህገ መንግስቱ የሰጠውን የጸጥታ የህግ ማስከበር ስራ ይሰራል። ወንጀል መከላከል ስራ ይሰራል። ጋኑም ያ ከባድ መሳሪያውም አያስፈልግም፣ ወደ ኢንቨንተሪ ውስጥ ይገባል። ይሄ እስኪሆን ድረስ አንድ ላይ ነው የሚካሄደው። እና እንደው ሰብረን እናደርጋለን ካሉ ያም ለምሳሌ የአማራ ልዩ ኃይል ሳያወጣ ሁሉንም ከባድ መሳሪያ እንሰጣለን ካሉ አግሪመንቱ ስለሆነ የተጣሰው አግሪመንቱ ፈረሰ ነው የሚሆነው። ግን በመንግስትም በኩል ዝም ብሎ በቃ ህወሓት ወይም የትግራይ ክልላዊ መንግስት አማራጭ አጥቶ በመሸነፍ ስሜት የተባለውን ነገር ሁሉ እያደረገ ነው የሚል ስሜት ደጋፊዎቻቸው ውስጥ መፍጠር ስለሚፈልጉ በዚህ መንገድ ያቀርቡልሃል እንጂ እውነታው ግን በዛ መንገድ እየሄደ አይደለም። እንደዚህ ነው የሚታየኝ።
ያው ከዓለም አቀፍ እንትኖች የሚዲያ አውታሮችም ያገኘነው ነገር ቢኖር እገላ የተባለ አካባቢ እንደተከማቸና ያን እዛ ላይ እንዳለ እንደተመለከቱት ነው የተነገረው። እዚሁ እነዚህ የሚጢጢ
سلام አስከባሪዎች እንላችሁ አንደኛው ስራቸውም ቢሆን በመከላከያ እና የትግራይ ሰራዊት ያለበት የሚጠብቃለ እንደ ፓትሮል ሆኖ የሚጠብቋሉ እና እነዚህ ደግሞ ከአዲስ አበባ ሆነው ያንንም ይቆጣጠራሉ ችግር ከመጣ ሪፖርት መጀመሪያ ችግር ተፈጠረ ያለበትን ቦታ ለመፍታት ይፈሉ ይሞክራሉ ከዛ በኋላ ሪፖርት ያቀርባሉ ነው የሚለውና የነሱም ሁኔታ ብትመለከተው አነስተኛም ቢሆን ከአዲስ አበባ ጀምሮ እንደማንኛውም ምልክ ቁጥሩ አልተገለጸ ምን ያህል ቁጥር ገብቷል አናቀም አሁን እኮ ነገሩ በቀላሉ እየታየ ስለታየ ነገሮች ስለቀለሉ እንደ 3 4 ሰው ለማለት ተገደደ እንጂ እንደ አፍሁን እንዳካሄዱ ከተመለከተው ዋና መስሪያ ቤቱ አዲስ አበባ ሆኖ በኤዩ በአፍሪካ ህብረት ጽፈት ቤት ውስጥ ነው የሚሆነው የራሱ እንትን ይኖራል ቢሮ ይኖራል ሁሉን ነገር ከዛ ነው ሞኒተር የሚያደርገው እሱ ብቻ ሳይሆን የሳተላይት ሞኒተር ሁሉን እናደርጋለን ብለዋል በነገራችን ያደርጋል ተውላ ለነዚህ ነው ስንመለከተው እንዲቀላል ስራ አይደለም እንደው ነገሮች ወይ በቃጅ ተፈጥቷል ተሰጥቷል የሚባል ነገር የለም እሱን ተከትሎ የሚመጡ ነገሮች አሉ እነዚህ በሂደት ከሚሄዱት ነገሮች እንግዲህ እነዚህ ሲሟሉ ሲስተካከሉ ወደ ምክር ተሄዶ ምክር ቤት ከሽብርተኝነት ያወጣል ነው የተባለው እና እንግዲህ አንድ እሱ ነው የአሜሪካን መንግስት የተቆጣጣሪ ቡድን መቋቋም በጣም የህወሓት ኃይሎች መፍታትና የውጭ ኃይሎች ከትግራይ መውጣት የሚያካትት አንቀጾች ያሉትን የሰላም ስምምነት ለመተግበር የሚያስችል በመሆኑ መልካም ነው ብሎ በጣም አወድሶታል የሚገርም ነገር የአውሮፓ ህብረትም እንደዚሁና አልባት ላይ ሰዎች በመንግስት ምልክ የአገሪቱ ሁኔታ እና ካል ባለፈው ሳምንት ትንሽ ጀማምረ ነው አሉ የአገሪቱ ኢኮኖሚ እና እድገቷ የተገታበት ኢኮኖሚ የወደቀበት ብቻ ሳይሆን ዓለም አቀፍ ህብረተሰብ ውስጥ ያላት የተደማጭነትም አሁን ከዛሬ ዩናይትድ ኔሽን ውስጥ የተደረገ እንትኑ 57 ሰዎች የኢትዮጵያን አቋም ተቃውሟል መልስ መስጠት የነበረባት ነገር መስጠት ነበረባት የሚል አዲስ ነገር በዩኤን ውስጥ የመጣ ነገር አለ እነዚህን ሁሉ አዳምረት ትልቁ ጫና መንግስት ላይ እንደነበረ የሚያሳዩ ነገሮች አሉ የመንግስታን አንድ ጊዜ ታስተውስ እንደሆነ አንድ አደማጫችን ሲጠይቁ መንግስት ብዙ ጫና አለበት ተገደው ነው የሚል ነገርም ነበርና መንግስት ጫና አለበት ተገደው ነበር ያ ጫና የመጣው ግን ቁጭ ብላችሁ ችግራችሁን መፍታት አለባችሁ ጦርነት አያዋጣም የሚለው ነገር ነው አሁንም ጦርነት አያዋጣም ብቻ ሳይሆን የተስማማችሁበት ነገር ተግባራዊ አድርጉ ለማድረግ አለባችሁ ይሄንን ደግሞ ተቆጣጣሪ መቋቋሙን እንደገፋለን የሚል ነው እሱንስ እንዴት አየው አሁን ምክንያቱም ለመንግስት እዚህ ቦታ እንዳጀማመሩ ሁሉንም ነገር እንዳልከው ደምስሽው ጨርሽው የሚለው ነገር ላይ ነበር ግን እንዳጋጣሚ ሆኖ ደግሞ የአውሮፓ ህብረት አሜሪካኖችም በፍለፍት ሆነ በተዛዋሪ ያደረጉት ጫና ነበር ይሄ የሰላሙ ነገር በተግባር እንዲታይ አሁን ያለው ሀገሪቱ ኢኮኖሚ ደስ መለከተው በምንም አይነት መልኩ አሁን ለሁኔታ ተግራይ ምስሩም መምራት የሚችልበት ሁኔታ ላይ አይደለም ያሉት እና ይሄን ተግባራዊ ካላደረጉ ይሄን ነገር መፍታት ካልሞከሩና ካላሳዩ ችግር እንደሚገኙ ሀገሪቱም ችግር እንደሚገኙ የተገነዘው ይመስለኛልና በዛይ መስያ የአሜሪካኖችም የአውሮፓኖችም ይሄን ያለ እንትን ያደረጉትና እነሱንስ እንዴት ነው የምታያቸው አሁን ብቻ ሳይሆን ወደፊትስ እንደዚህ ሰዎች እየተከታተሉ የሚያደርጉት እርዳታውንስ ቢሆን ለማሳከል የሚያመቻቸው ጊዜ አለው ምክንያቱም የአውሮፓ ህብረት ባለፈው ጊዜ ሙሉ ለሙሉ ተግባራዊ ካልሆነ ምንም አይነት ነገር እርዳታ ሰጣለው ግን ሙሉ ለሙሉ ተግባራዊ ካልሆነ የሚለው ነገር
ሰብአዊ እርዳታ ይሰጣሉ ዝም
ብሎ አዎ
እንግዲህ መቼም ኢኮኖሚው ምን እንደሆነ ዓለም በሙሉ ያወቀው ነገር ነው የሚኖርበት ደግሞ መቆንጠጥ ሳይሆን እንደው በከባዱ መቀጥቀጡን እየቀመሰው ነው በኢኮኖሚ ጋር ተያይዞ ከባድ የድህነት ውስጥ ነው የተገባው መካከለኛ መካከለኛ የሚባለው እንግዲህ በእኛ ሀገር ሁኔታ ሀብታም እንዳይመስል ዳ ነው። ግን ሽሮን ጠግቦ የሚያድር በታክሲ ስራው ደርሶ የሚመለስ ለልጆቹ ሲኒማ ቤት መግቢያ ብር በ15 ቀን ቢሆን በወርም የሚሰጥ ለልጆቹ ልብስ በአመትም ቢሆን በመንፈቅም ቢሆን በዓል ሲሆን ልብስ የሚገዛ ማለት ነው። እና ትንሽ የአንድ ሁለት ክፍል ቤት ውስጥ ተከራይቶ የሚኖር ይሄ በዚህ አሁን ባልኩ ደረጃ መኖር አቅቶት እየሄደ ያወራ እና ለራሱ እስኪገርም ድረስ በአስማት ነው ወይ እየኖርኩ ያለሁት ብሎ እስኪገርም ድረስ ድህነት ገብቷል። ምንም አይነት የልማት ስራዎች የሉም። በርካታ ፕሮጀክቶች ተቋርጠዋል። የኮንስትራክሽን ዘርፉ ሞቷል ማለት ይቻላል። ትላልቅ ፕሮጀክቶች በፊገሩ አንድ ጊዜ ወጥቶ ነበረ። በመንገድ በኩል በጣም በርካታ የመንገድ ስራዎች ነው የተቋረጡት። ምን ያህል ሰው ስራ አጥ እንደሆነ ከዚህ ጋር አያይዘን ልታየው ይችላል። ሌላ በዚህ በኦሮሚያ አካባቢ ካለው ግጭት ጋር ተያይዞ የሲሚንቶ ፋብሪካዎቹ የስኳር ፋብሪካዎቹ ማምረት አቅተዋል። አሁን የኢትዮጵያ ውስጥ ስኳር የለም ታውቃለህ። ስኳር የሚባል ነገር ጠፍቷል። አዲስ አበባ ውስጥ ክፍለ ሀገር ብቻ ሳይሆን አዲስ አበባ ውስጥ ስኳር የለም። ምናልባት በድብቅ ገበያ ውስጥ ካገኘ 1 ኪሎ ስኳር 200 ብር ነው የሚገዛው። እና ያው መንግስት እንደተናገረው ምንም አትጠብቁ፣ በቃ ምናልባት የሚደርስ ስኳር ሊገኝ የሚችለው ከጥር ወር አጋማሽ በኋላ ነው ብሎናል። እንግዲህ መንግስት እንደዚህ ያለ ማለት ምናልባት ከሁለት ወር በኋላ ነው ሊሆን የሚችለው። ያንስ ይጀመራሉ የሚለው ሁሉ አጠራጣሪ ነው። ቢጀመርም ዝም ብለ ለቅምሻ ያል ሆኖ ማያቅ ነገር ነው ሀገሪቷ ውስጥ እየሆነ ያለው። በእጁ ያለው የያዘው የውጭ ምንዛሪ መጠን በጣም አነስተኛ ነው። ቢገርም ጥርስ የጥርስ ብሩሽ እንትን ቱስፔስት ገዝቶ መጠቀም ሰው እያቃተው ነው። ቱስፔስት በፊት 25 ብር 30 ብር ምናምን ስንገዛ የነበረው 150 ብር ነው። ብሩሽ በ10 ብር በ12 ብር ስንገዛ የነበረው 40 ብር ምናምን ነው። እና ከዚ በዚህ ደረጃ ሰው እነዚህን ትቶ በእንጨት መፋቂያ ወደ መፋቅ የተገባበት ሁኔታ ነው ያለው። የመድኃኒት ዋጋ የፔን ኪለር እኛ ሀገር የምንወስደው ፓራሲታሞል የምትባላለች የመድኃኒት ፋብሪካ የሚያመርታል 2 ብር ነበረች። አሁን 20 ብር ነው። 2 ብር የነበረ ነገር 20 ብር ነው። እና ምን አይነት ሁኔታ ውስጥ እንዳለን ይሄ ሁሉ ከዚህ ከጦርነቱ ጋር ተያይዞ የመጣ ነው። የውጭ ምንዛሪ ግኝቱ በዚህ በአንደኛ የምርታማነት በመቀነሱ የውጭ ጦርነት ባለበት ሁኔታ የቱሪዝም ፍሰቱ ስለቀነሰ፣ ቀጥታ የውጭ ኢንቨስትመንት ስለቀነሰ፣ አጓ የተጠቃሚነትም ስለጠፋ የውጭ ምንዛሪ አቅሙ ተዳክሟል። ኢንቨስት ማድረግም የማይችልበት ሁኔታ ነው ያለው። እና እነዚህ ነገሮች ጫና ውስጥ ከተውታል። በዚህ ከቀጠለ በተለይ ውጊያ ውስጥ ገብቶ ውጊያም ፋይናንስ የሚያደርግ ከሆነ እነዚህ ባሉበት ሁኔታ ብዙ ርቀት መሄድ እንደማይችል አውቆታል። አይሄድም። እንደው ዝም ብሎ ሰው መቀሌ ሊገባ ነው መቀሌ ደረሰ ነው እንጂ ደርሶም ጦርነቱ የሚያቆም ነገር አይደለም። ረጅም ጊዜ በጦርነት ውስጥ መቀጠል የሚያስችል የኢኮኖሚ አቅም ላይ አልነበረም። ከኢኮኖሚው በተጨማሪ ህዝቡ በዛ ሁኔታ ረጅም ጊዜ ጦርነት ውስጥ እንዲቀጥል የሚፈቅድለትም አልነበረም፣ አይታገሰውም ነበር። የህዝቡ ስሜት እኮ ስታየው ባለፈው አመት የሀገር ህልውና አደጋ ብሎ የተነሳ ጊዜ የነበረው ስሜትና ከዛ በኋላ ነሐሴ መስከረም አካባቢ ሶስተኛው ዙር የሚሉት ጦርነት ሲጀመር የነበረው ስሜት እኮ አይሰማቸውም ነበር። እንደው ተጀምሯል እንደ ሁሉ ነበር የሚል እኮ እና ቢቀጥል ህዝቡም አይቀበለውም ውጊያ ውስጥ እንዲቆይ፣ የኢኮኖሚ አቅሙም መዋጋት አያስቀጥለውም ነበር። እና እነዚህ ሁኔታዎች በሙሉ አስገድደውታል። ሰላሙን ይፈልገው ነበረ መንግስት። መንግስት ብቻ አይደለም፣ በትግራይ በኩልም ደግሞ እንደዚሁ ይፈልጋሉ። ምክንያቱም በተለይ ከኤርትራ ጋር ተያይዞ ኤርትራ ጦርነቱ በቀጥታ ሰዓቱ እየለበለበው አይደለም። ወታደሮቹን ቢያስገባም ፋይናንስ የሚያደርገው የኛው መንግስት ስለሆነ ለኤርትራ ደግሞ የሰው መሞት ማለት ምንም አይደለም። እሱ በፈጠረው ከበባ እየገፋ በመጣ ቁጥር በደረሰባቸው አካባቢዎች የሚፈጽመው የሰብአዊ መብት ጥሰት፣ በተለይ ከበባ፣ ወታራ፣ መድኃኒት ክልከላው፣ እነዚህ ነገሮች የትግራይ ህዝብ ላይ የፈጠረው በጣም አሰቃቂ ምናልባት ለወደፊት በታሪክ ውስጥ ስናየው በዘግናኝነቱ ዓለም ላይ ከሚጠቀሱ ነገሮች አንዱ የሚሆንና መማሪያ ሊሆን በሚችል ደረጃ የተደረጉ ነገሮች እነዚህ እንዲነሱ ይፈልግ ነበር። ለህዝቡ ሲባል ያው ህዝብ ነው ሁልጊዜ መንግስቱ ሁልጊዜም ለህዝብ የህዝብን ጥቅም እና ህዝብ የተሻለ የሚኖርበት ሁኔታ መፍጠር ስለሆነ በትግራይ መንግስት በኩል ጫና ነበር። እነዚህ ጫናዎች ናቸው ይሄንን የሰላም ስምምነት ያመጡት እና ሁኔታዎቹ አስገዳጅ ነበሩ በተለይ በመንግስት በኩል ቀደም እንዳልኩ። ይሄንን ነው የሚመስለው።
አስገዳጅነቱ ብቻ ሳይሆን ብዙ አብሮት የመጡ ነገሮች አሉ። እኔ አሁን ከሰው እንትንን መልከታው እኔ አሁን እዚህ ኤርትራ ጦር ግፍ ከግፍም ግፍ አይደለም። እኔ እዚህ አትላንታ ያሉ ሁለት ጓደኞቼ ትላንትና ያወራኋቸው አሉ፣ ትግራዋይ ናቸው ተጋሩ እና ወንድማቸውን ጨምሮ 22 ቤተሰቦቻቸው አሁን ስምምነት ከመጣ በኋላ ተገድለውባቸዋል፣ ተረሽነውባቸዋል። ይሄ የተነገራቸውን ባለፈው ሳምንት ላይ ጀመሬ ከትላንት ወዲያ ሊስሟት እና ትላንት ደውዬ አወራቻቸዋለሁኝ። ሁኔታዎችን ስጠይቃቸው ነበረ። የአምስት ቀን ከፍተኛ ጦርነት ነበረ በአድዋና በራያ አካባቢ። በቃ መየትም መሄድ ስላልቻሉ ሁሉም አቋም ከተቀመጡ በኋላ የኤርትራ ጦር በቀናትን ቆጥሮ የኤርትራ ጦር መጥቶ ነው ከቤት ለቤት እየገባ ወጣቶችን የገደሉ። መግደል ደግሞ በጣም በሚያሳፍር ሁኔታ ወጣት ወንዶችን እየመረጠን የገደሉ። ይህ በጣም ዘግናኝ የሆነ ነገር ነው። አዲስ አበባ አካባቢ ሰማሁት ብዙ ትግራዋይ እንደዚሁ የፈረሽተሩ የተገደሉባቸው ጦር ሜዳ ላይ ያሉ ሳይሆን ሰላማዊ ዜጎች የተገደሉባቸውን በአንድ አዳራሽ ተሰብስበው መርዶ እንዳረዷቸውም ሰምቻለሁኝ። እና ይሄ አሁን ካልከው ወደፊት ምንድን ነው ወደሚለው ነገር እንደው ለአመጣህ ብዬ ነው። እና እነዚህ ያለ እና በዚህ አጋጣሚ ቤተሰቦቻችሁን ላጣችሁ የተጋሩ ሰዎች እግዚአብሔር ጥናቱን ይስጣችሁ። ይች ቀን ታልፋለች። እርግጥ የወዳጆቻችሁ የዘመዶቻችሁ ህይወት ነው የተቀጠፈው በማይሆን ነገር፣ ያውም በኤርትራ ጦር። የኤርትራ ጦር እንዲመጣም የገፋፈው ያደረገውም የኢትዮጵያ መንግስት ነው። እንግዲህ ማነው የጠፋባችሁን የሰው ህይወት አይመለስም፣ ግን እንድትጽናኑበት በዚህ አጋጣሚ ለሁላችሁም። የሰማሁትን ነው የተናገርኩት፣ ግን ያልሰማኋቸው አሉ። የማናቃቸው ደግሞ እንደዚሁ ደግሞ በየቦታው መርዶ ባለፈውም በዛሬ ሁለት ሳምንትም ስልክ ተከፈተ ሲባል ባይከፈት ጥሩ ነው፣ ምክንያቱም መርዶ ብቻ ነው የሰማነው፣ የሰው የዘመዶቻችን ሞት የሰማነው ያሉ ሰዎች ስለነበሩ። ግን አሁን እየቆየ ስትመጣ ገና ይሄ እንግዲህ አሁን በከተማ ውስጥ ያለ ነገር ነው የማጋራቸው። በገጠር ያለውና ስንት ሰው እንዳለቀ ደግሞ ወደፊት ይቁጠረው፣ ምንም የምናደርገው ነገር የለም። ለማንኛቸውም ግን ጥናቱንና ብርታቱን እንዲሰጣችሁ በእኔም በአሸናፊም በአድማጮቻችን ስም ጠይቃለሁ። የኢትዮጵያ አየር መንገድ ወደ ትግራይ በረራ ጀመረ ሲባል አንዳንዴ በትምህ ይጀምራል ከተወረ ዛ ሶስት ሳምንት ወጣ ይጀምራል ሲባል ግን ማውራት ስለሚፈልጉ የኢትዮጵያ መንግስት ሰዎች እና በቃ አሁን እኮ ጨርሰን ድሉን የኛ ነው እና አየር መንገዱን ሳይጀምራል ብለው ሲሉ አንዳንዴ እነዚህ ሰዎች እንደት ላይ ናቸው ወይ ጤንነት ላይ የምትልብን ነገር አለ። ለማንኛቸውም ወደ ኋላ ወደ ሌላ ቦታ ንሰዱ። የዛሬ 4 ዓመት በኢትዮጵያ ቦርደ የኢትዮጵያ ድንበር በኤርትራ በኩል ሲከፈት ህዝቦች ሁለት የተለየ ሀገር ህዝቦች ሲገናኙ የቱን ያህል ደስታ እንደነበራቸው አይተናል። ያ ሁሉ የተፈጠረው በኢሳያስ አፈወርቄ ምክንያት ነበረ እና ቦርደሩ ድንበሩ ሲከፈት ያ ሁሉ የሰውን ደስታ አየን፣ ተለያይቶ የነበሩ ሰዎችን አየን። ያ እንግዲህ ሁለት መንግስት ያለበት ነው። አሁን አንድ ሰው ያው ኢሳያስ አፈወርቄ ያለበት ትግራዋይ ተጋሩ ከቤታቸው ወጥተው ወይ መቀሌ የነበሩ ወይ ትግራይ የነበሩ ወይ አዲስ አበባ የነበሩ በአንድ አጋጣሚ ሄደው ለሁለት ዓመት ሙሉ ዘመዶቻቸውን ሳያዩ ወገኖቻቸውን ሳይጠይቁ እየተከሰተበት አገራቸው ውስጥ ቁጭ ብሎ የሆነበት ነገር ነው። እኔ እንደ ሰው ስመለከተው እንዴት ነው ሰው ሀገሩ ላይ ሆኖ እንደዚህ ግፍ እየተሰራበት እንዴት ኖረና እንዴት ቻሉት የሚል እኔ ልዩ ስጦታ አላቸው ግጥቻ የሚችሉ ሰዎች ናቸው። ግን ችለው አሁን አየር መንገዱ ወደ አዲስ አበባ ሲገባ ወደ መቀሌም ሲገባ ያየነው የሰው ስሜት ተገንዝበናል። ምንም ባይሆን ጥሩ ነበር ቀደም ያልከው ነገር ለምን ወደሚለው ነገር እንገባበት ነገር አለና አሁን ካንድ በቀን አንድ ከተባለው አሁን ወደ 3 በረራ ጀምሩ እንደሆነ ሽሬ ላይ ደግሞ በቀን አንድ በረራ ጀምሩ እንደሆነ አይታለና እንዴት ተሰማ ምን ተሰማ እኔ እንደ ሰው በቃ እንደ ሰው እኔ አንዳንዴ የዛኛው የዛሬ 4 አመት ይሆናል በትግራይ በኩል ያለው ድንበራችን ኢትዮጵያ ድንበር ሲከፈል የነበረ የሰው ስሜት አይተናልና ያሽ ጥሩ ሁለት ሀገር ግን አንድ መንግስት ነው። ለዚህ ሁሉ ችግር መንስኤውና ተጠያቂው ኢሳያስ አፈወርቂ ነው። አምላክ ግን ኢሳያስ አፈወርቂ እንደው በአንድ መልኩ አጠይቀውም ምክንያቱም የኢትዮጵያ መንግስት ጋብዞ ያመጣው ነው። በአሁኑ ጊዜ ያኔ ቀበተ የሚደረገው ተደረጉበት 20 አመት አፉን ዘግቶ እንዲቀመጥ ተደርጓል። የሚያሳዝነው ግን ጠቅላይ ሚኒስትሩ ገና በመጡ ብዙም ሳይቆዩ ለተባበሩት መንግስታት ደብዳቤ ጽፈው ያሁን ማዕቀብ እንዲነሳ አድርገው ሰውየውን በእድሜው ላይ ብዙ እድሜ ሰጥተው ቂም በቀሉ እንዲወጣ አድርገዋልና ታቸውም ራሳቸው ተጠያቂ ናቸው። ግን ለማንኛቸውም እንዴት ተሰማ ይሄን ነገር እንደው ከራሴ ላውጣው ብዬ ነው።
በመጀመሪያ ምንም በሁለት ሀገራት ውስጥ መካከለ የነበረና በአንድ ሀገር መካከለ የነበረውን ኮንትራስቱን ያቀርብከው ነው። እሱ ላይ አልጀምርም አንቺ ያናገርከው ግን አሁን በረራ ተጀመረ ሲባል ያየሁት ስሜት ብሎኬዱ ከበባውና ክልከላው ምን ያህል ከባድ እንደነበረ ምን አይነት ነገር ፈጥሮ እንደነበረ የሚያሳየው ደስታ ብዙ ሰዎች የታየውን ደስታውን ተስፋውን ላይ ነው ያተኮሩት እና ደስ ይላል ግን ከጀርባው ምን አይነት ተስፋ አስቆራጭ ዘግናኝ ፍርሃት የሚፈጥር ነገር እንደነበረ እሱ ደስታውን የፈጠረው ያ አስፈሪ ነገር ያ በሞትና በህይወት መካከል የሚያደርግ ከበባ ሆን ተብሎ የተደረገ ስለተሰበረ ነው እና የደስታውን ስሜትና የተስፋውን ስናየው እሱን የፈጠረውን ከዛ በፊት የነበረውን አሰቃቂ ነገርም ጭምር የሚያሳይ መሆኑ ነው። እንግዲህ ሰው ስሜቱ አሁን ባልኩ ሁኔታ የተፈጠረ ስለሆነ ያስለቅሳል በጣም እንባ ነው የሚተናነቀ አንዳንዶቹን ቪዲዮዎች ሲታያቸው ሰው በዛ ላይ ሰላማዊ ሰው እንደዚህ መደረጉ እንደው ምንድነው የተፈጠረው እንደው ለመግለጽ ያስቸግረኛል ነው በእውነት ስሜቱን ያም ሆነ ይህ ያየሁት ስሜት ሌላ ያሳየኝ ነገር ደግሞ አክቹዋሊ በሮ ቤተሰብ እዛ ጋር በመድረሱና በመገናኘቱ ስልክ መደወል በመቻሉ በመናምኑ ብቻ ሳይሆን ተስፋም ጭምር ነው በቀጣይ ዘላቂ ሰላም ይኖራል በሰርቶ መኖር ይቻላል እንድሮ የስንኖር የነበረው ነገር ይመለሳል የሚል ተስፋም ጭምር ነው። እንዴ እዛ ጋር የተገኘው ሳይገናኙ ቀርቶ የነበረው ወገን መገኘቱ ብቻ ሳይሆን ተስፋውም ጭምር ነው ሰው የሰው ውስጥ የታየውና እሱን ስታየው ደግሞ እንደውጪ በጣም ፍራጃይል ነው ማለት ነው። ያስ በጣም ያሳፋኛል እንዴ ያንዳንዱ ነገር ስለ እነዚህ ያበዱ የመንግስት ደጋፊ ነን የሚሉ አክቲቪስቶች ነው ዝም ብሎ ስለሆነ የሚናገሩት የነሱን ጽሁፎች ባየው ቁጥር ልቤ በቃ ትልክክ ነው የሚለው ምክንያቱም በጣም ክርልሶች ናቸው ጦርነት ነው የሚፈልጉት እነሱ ሊገኝ እንደሚችል አላቀምና እንደው እነሱ ውስጥ የማያው ነገር መንግስት ውስጥ የሚያለው ይሆን ያልኩ ያስጨንቀኛል እና እቺ የታየችው ተስፋ ፍራፍታ የትግራይ ህዝብ በዚህ ሀገር መስረታ ውስጥ በኢትዮጵያ ታሪክ በሚባል በሶስት ጊዜ ዘመን ይሁን ከዛ በላይ ትልቅ ድርሻ ያለው የታሪኩ ምሰሶ ህዝብ እንደዚህ የሚሸማቀቅ የሚገፋ የሚሳለቁበት ነገር እንደ ሙሉ በሙሉ ተሽሮ ማየት ፈልጋለሁ። እንዴት ሊሆን እንደሚችል ሁሉ አላቅም ያስጨንቀኛል እሱ። እና ይሄንን ነው ይመስል
ከነሳው አይቀር ይሄ ኢንተርኔት እና የቴሌኮም መከፈት መጀመር የባንክ አገልግሎት ይጀምራል። አሁንም የባንኩ አገልግሎት ስሙ ቁጥሩ ነው የኛል ባንክ የኛል ማኔጀር ሄደን እንጂ ብር ያላል መሰለኝም እና ራሱ እንሻሌ ላንድ ችግር አለው ራሱን በደመኝም ተያደርጋልና የሰባዊ እርዳታ አቅርቦን ሁኔታስ እንዴት አየኸው? እንግዲህ ከቴሌኮም ከባንኩ መብራትን ጨምረ ያለው ነገር አለ እና እሱን አሁን የኤርትራ ወታደሮች ወጡ የሚል ነገር አለ ዛሬ ወጥ የተነገረ ነገር ከየት ነው ወጡት የሚባለው? ግን በደፉኑ ወጡ የሚባለው ነው የሚነገረው እንጂ ይሄን ያህል ነገር የለም። አንድ ሌላው ይሄ የወልቃይት እና ራያ አካባቢ አሁንም በእንጥልጥል ያለ ነገር ነው። መንግስትም ደፉ አፉን ሙሉ ለሙሉ የተስማማበትን አንድ ነገር ግን ደለም አድማጮች የዚህ የፕሪቶሪያው ስምምነት እንጂ ኬንያ ላይ የተደረጉት የትግበራ ስምምነቶች አይሰሩም የሚል ብዙ የተደናቆረ የደንቆሮች ማህበር ልበላቸው ሰዎች የሚያወሩትን እርግጥ በጣም ከመናደዳቸው የተነሳ ነው ተመልሰው ወደ ፕሪቶሪያ ለመሄድ የሚፈልጉት እንጂ የዋናው ሰነዱን ይዘህ እሱን ስትተረጉሙ ትርጓሜው ላይ ከተስማማህ ያኛው ምን አለ ሳይሆን በዚያኛው መሰረት አድርጎ ነው የተሄደው እና በዛ መሰረት እጅ ተጠምዝዞ የሚለው ነበር። ይሄ ቁጭ ብሎ አንድ ሰው ቁጭ ብሎ መደራደር ከቻለ በተደራደረ ቁጥር ደግሞ ከፕሪቶሪያ የመጀመሪያው ኬንያ ስብሰባ የናይሮቢ ስብሰባ ሁለተኛው ስብሰባ ደግሞ በጣም ጠንካራ ያለና ጉልህ የሆነ ሁሉም ኤርትራ ሰራዊት ከኢትዮጵያ እንዲወጣ እና የኢትዮጵያ መከላከያ ደግሞ የኢትዮጵያን ድንበር እንዲጠብቅ ትግራይን እንዲጠብቅ አለ። በነገራችን ላይ እሱም በደንበኛ እንደው እኔ የቻልኩትን ያህል እንግሊዘኛውንም ተረድቻለሁ አስተርጉሜዋለሁ ቢያቀፍኝ። ምክንያቱም አንዳንድ ጊዜ ራስን የምትጠራጠርበት ነገር አለ እና ከመከላከያ ውጭ ደግሞ ያሉት ድንበራቸው ላይ ይቀመጡ ነው የሚለው እና እነዚህን ነገሮችን ይዘህ እንዴት ነው የዚህን መፍታት የሚቻለው? አንድ ሰው ሁለተኛው ግን እነዚህ ሁኔታዎች ወዴት ሊያመሩ ይችላሉ? አንዳንዴ የሰው አካሄድና አመጣጥ ልክ እንዳልከው ጦርነቱ ባይቆም ደስ ያላቸው ሰዎች ነው። በነገራችን ላይ የኢኤምኤስ የሚባለው ኤርትራ ኢትዮጵያ ሚዲያ ሰርቪስ በዚህ በሶስተኛ ዙር ጦርነት በመምጣቱ ብቻ 30,000 ብር ከነበራቸው መዋጮ ወደ 140 ነው ወደ ምናምን 100,000 ምናምን ብር እርዳታ አግኝቷል። የሚገርም ነገር በቃ ኢትዮጵያ ለዚህ የሚሞተው ስለሚሞተው ሰው ምንም ጉዳዮች አይደለም ያንን ብትልና አሁንም ብዙዎቹ እንዳልከው ጥቅማቸው የተነካ ይመስላሉ እና ጦርነቱ እንዲቆም የሚፈልጉም ያሉበት የለም። ያ ነገሮችን ማንኳሰስ ያለበት ነገር አለና እነዚህንስ በምን አይነት ሁኔታ ነው የምትመለከተው? የትግራይ ቀድሞ ትግራይ ተወለ ተጋሩ የመከላከያ አባላት የሆኑበት እስር ቤት ያሉት ውጭ ያሉት ምንድን ነው ወደፊት የጣፋንታቸውስ ምን ሊሆን ይችላል? በህወሓትና በትግራይ ወጣቶች መካከል ያለው አመለካከት ልዩነትና ጠቅላይ ሁኔታዎችስ እንዴት ትመለከቷል? አሁን ደግሞ ትግራይ የሚለው የምዕራብ ትግራይ የምንለው እነዚህ ሁሉ ያሉበት ነው እና እነዚህን ጠቅለን ለማድረግ እንሞክር። ምክንያቱም እዚህ ላይ ብዙ የሚነሱ ነገሮች አሉ። የመተማመን ጉዳይ አለ። እኔ ኢትዮጵያ ወደፊት እንዴት ነው የሚለው ራሱ እኔ በጣም በፊት ከጦርነት ጊዜ ከነበረኝ የበለጠ አሁን ብዙ ፍርሃት አለኝ። በጣም ትልቅ ፍርሃት አለኝ። በጣም ልክ ስመለከተው አሁን ቪዲዮዎች አሁን አንዳንድ ሰዎች ደግሞ እስከዛሬ ተናግሮ የማያውቁ ሰዎች ወይም ደግሞ አውርቶ የማያውቁ ሰዎች የሚለቋቸው ቪዲዮዎችን ስትመለከት ደግሞ በጣም ያስፈራሃል። እና ኢትዮጵያስ እንዴት ነች አሁን? እንግዲህ ስለ ሀገራችን በዛው አብረን እንመልከተው እነዚህን ነገሮች ይሁና
እሺ። አጭር ባጭሩ ነው ሳይፍ አሰብ ስለሆነ ያው ለወደፊት
ምን አሰብ ነው ሳው ያለን ሰዓት
እርዳታን በተመለከተ መቼም ሳይደርስ ከነበረበት ጋር ሲታይ እርዳታ እየደረሰ ነው። የዩኤን ድርጅቶችንም መግለጫዎች ሲታይ ትዊተር ላይ የሚያወጡትን እሱን እየተከሱ የሚያወሩትን ዜናዎች ሲታያቸው ኦባሳንጆም የተናገረውን ሲታይ በተለያዩ በኩል ያሉ ሰዎች በተለይ በንጽጽር ስለሆነ የሚወራው እርዳታ እየገባ ነው በቂ ነው የሚለው ግን አሁንም ጥያቄ የሚያነሱ ሰዎች አሉ። ምክንያቱም አሁንም በከበባ ውስጥ ያሉ አካባቢዎች አሉ። ለምሳሌ ወደ ኢሮብ አካባቢ ያሉ ሰዎች እያገኙ ነው ወይ እርዳታው? ገጠራማው አካባቢስ በምን አይነት ሁኔታ ነው እርዳታ እየደረሰ ያለው? የኒውስ ኮንሰምፕሽን የሚሆን በቶን በሜትሪክ ምናምን እየተጠቀሰ ታየዋለ። ግን
በጣም
እንደው የትግራይ ሰርቶ ሲኖር በነበረበት ጊዜ እንደሚኖረው እና ወይም ተቀራራቢ በሆነ ደረጃ እርዳታ እያገኘ ነው ለማለት የሚያስደፍር ነገር ያለ አይመስለኝም። ሌላ እንግዲህ የኤርትራ ወታደሮች መውጣት እየወጡ ነው ነው የሚሉት። እንግዲህ ቪዲዮዎችም ተለቀው አይቻለሁኝ። ግን ትላንትና ካክሱም ወጡ ይባል እንጂ አልወጡም የሚሉ ነገሮችም አሉ። በዚህ ላይ ህዝቡ መውጣት ማለት ምንድን ነው? የኤርትራ ጦር ከገባበት ጊዜ ጀምሮ ከአንድ ቦታ ተነስቶ ወደ ሌላ ቦታ ሙቭ ያደርጋል።
አዎ
እንደሱ ሙቭ ማድረግ ነው እዛው አካባቢ ወይንስ የኢትዮጵያን ድንበር ለቆ መውጣት ነው ሙሉ በሙሉ? እዚህ ላይ ምንም ማረጋገጫ ማግኘት አይቻልም ነው የሚሉ ወታደሩ ሲንቀሳቀስ ታየዋለን። መንቀሳቀስ ማለት መውጣት ነው ወይ? ወጣ ብሎ ማንም ያረጋገጠ የለም። የኤርትራ መንግስት አይናገርም፣ መናገርም አይፈልግም። በኢትዮጵያ መንግስት በኩልም ትላንትና አሁን ሮይተርስ ነው ይመስለኛል ሰላማዊ ካሳን የኮሚኒኬሽን ኃላፊዋን ጠይቆ ምላሽ መስጠት ነው ያለችው። በትግራይም በኩል የሆነ እንቅስቃሴ መኖሩን እንጂ ወጥተዋል ብሎ ኮንፈርም ማድረግ አይችሉም። እና ሚዲያው ያወራል፣ ወታደሮች ሲንቀሳቀሱም ታያለ። መውጣት ማለት ምንድን ነው ከሚለው ጋር ግን ስታየው ወጥቷል የሚለው አጠራጣሪ ነው። በዚህ ላይ መውጣት የሚለው ነገር በሰላም ስምምነቱ መሰረት ቅድም ማስተናል ኤርትራን ኃይል ብቻ ሳይሆን የኢትዮጵያ ብሔራዊ መከላከያ ኃይል ውጪ የሆኑ ሌሎች ኃይሎችን ነው የሚለው የአማራ የፋኖ ሚሊሻና የልዩ ኃይሉም ማለት ነው። እነሱ አሁንም ምዕራብ ትግራይም እና ደቡብ ትግራይንም ይዘው ተቀምጠዋል፣ አልወጡም እነሱም። እና መውጣት የሚባለው ነገር ራሱ ኦፍኮርስ እየወጡ ሊሆን ይችላል፣ ግን የተረጋገጠ ነገር አላገኘንም። እንግዲህ ማረጋገጫውን የሚሰጠን ይሄ የሞኒተሪንግ ቲሙ ነው። ሞኒተሪንግ ቲሙ ስራውን መጀመሩን እንጂ እስካሁን ይሄ ሆኗል ብሎ መግለጫ ስላልሰጠ ወጥቷል ማለት የሚያስከፍር ነገር የለም። ግን ሰሞኑን እንግዲህ ወይ በተወሰነ ጊዜ ውስጥ በ15 ቀን የሚሆን በሳምንት አይ ዶንት ኖ በየምን ያህል ጊዜ ሪፖርት እንደሚያወጡ የምናውቀው ነገር የለም። ያኔ የምንሰማው ነው የሚሆነው። እንግዲህ ሌላው አሁን ቅድም ያነሳው የዚህ ወልቃይትና የራያ ጉዳይ ድሮ ምን ሊሰራ ጎትቶ እዛ እንዳስገባና መሬት እንደሰጠ እንደው ለወደፊት በታሪክ ሲጠየቅ ነው የሚናገረው። አሁን እንዴት እንደሚያስወጣም ግራ ገብቶታል። አንደኛ ራሱ መንግስትን በህገ መንግስት ያምናል የሚል ግምት የለኝም። በዚህ ላይ ዙሪያውን ያሉትና የሚወስደውን ምን እርምጃ መውሰድ አለበት የሚለውን ሮድ ማፑን ሰጠ ነው የሚሉት ሰዎች ራሳቸው ይሄ መሬት ከትግራይ ላይ መወሰድ አለበት የሚል እምነት ያላቸው ስለሆኑ መንግስት ራሱ ምንድን ነው በዚህ ላይ ያለው አቋም? ኦፍኮርስ ጠቅላይ ሚኒስትሩ ወጥቶ በህገ መንግስቱ መሰረት ብሏል። ግን ይሄንን ነገር ብዙዎቹ ደፍሮ መናገር ሲፈሩ ነው የምታያቸው። ራሱ በብልጽግና ውስጥ በዚህ ጉዳይ ላይ በህገ መንግስቱ ጉዳይ ላይ ራሱ ሊታረቁ የማይችሉ ቅራኔዎች ነው ያሉት። ምናልባት ድርጅቱን ተያይዞ ሊያፈርሱት የሚችሉ ቅራኔዎች ሁሉ ነው ያሉት በህገ መንግስቱ ጉዳይ ላይ በሚሉ እና አስቸጋሪ ነገር ነው ያለው። መቼም ይህን በተለይ ለወደፊት ብልጽግና በለብቻ ውስጡ ምን ይመስላል የሚለው የምናነሳው ነው የሚሆነው። ሌላ እንግዲህ ትግራይ ተወላጆች እንደማንኛውም ኢትዮጵያዊ መከላከያ ውስጥ ነበሩ። ከተራው ታደረስ ተከፍተኛ መኮንን ስራ ላይ አክቲቭ ስራ ላይ የነበሩ ነበሩ። አሁን ግማሾች ታስረዋል። የገደሉትን ገለው ያለ አለ። ምናልባት በእስርም ላይ ያለ ሊኖር ይችላል። ሁሉ ነገር ወደ ነበረበት ሲመለስ ይሄ ወደ መከላከያው ይከላከላሉ የሚለው ራሱ ሊታይ እንደሚችል ምንም የሚታወቅ ነገር የለም። ምክንያቱም እንትኑ በጣም አሻክረውታል። ቅድም መጀመሪያ ላይ እንዳነሳው ሊ ካሁን በኋላ በትግራይ ህዝብና በተቀረው መካከል በትግራይ ህዝብና በመንግስት መካከል ያለው ግንኙነት በቀላሉ ሊዋሃድ በማይችልበት ደረጃ ነው ያቦኩት። እንደነ ዳንኤል ክብረት ምናምን አይነት ሰዎች ሌሎችም እንደው ማጥጠብቃቸው እና ማንደደው ይባላል ከዳንኤል ክብረት አለ።
አዎ
ሌሎችም እዚህ ያሉት እነ የኢዜማ ሰዎች እነ አንዳንድ በነሱ ደፋኖ ውክት ስለሆነ ያደረጉት ከዛ በኋላ በዚህ እነሱ በኩት ቀስቀሳ የተፈጸመው አሰቃቂ ነገር እዛ ጋር አድርጎ ነው የሚዋሃደው ከአሁን በኋላ የሚለውን በጣም አስቸጋሪ የሚያደርገው ስለሆነ እንደው መከላከያ ሰራዊት ውስጥ ቢመለሱ እንዴት አድርጎ ነው ሊዋሃድ የሚችለው? እንዴትስ ነው መንግስትስ የሚያየው እነሱን የመመለሱን ጉዳይ? እንደው ልቡ ሙሉ በሙሉ ተፈቷል። የትግራይን ህዝብ ነው እንደ ጠላት ሲያየ ነበረው። ይህን የትግራይን ህዝብ እንደ ጠላት አለማየት የመንግስት መዋቅር ውስጥ ላሉ ሰዎች ጠቅላይ ሚኒስትርን ጨምሮ ተፈቶላቸዋል የልባቸው የሚለው በጣም አሁን ባለው ሁኔታ ምንም ጥያቄ ምልክት ነው። ምክንያቱም ምንም ይህንን ሊፈታ የሚችሉ ነገሮች አላየንም። እንደውም ጦርነቱ እንዲጀመር የሚፈልጉና እንደገና በለዊት አባቱ ማለት የሚፈልጉ ሰዎች እንዳሉና በሉጋም ተይዘው እንደሆነ ዝም ያሉት ዘለው ይሄንኑ ለማለት ሲፈል እንደ የማየት ፍላጎት እንዳላቸው ስለሆነ የምታዩት ግራ ትጋባለን።
አዎ
እና እንግዲህ ይሄንን ነው የምናየው። ሌላ ትግራይ ውስጥ ያለው ሁኔታ ነው።
አዎ
የትግራይ ወጣት አሁን ባልኩ ሁኔታ የተጎዳ የትግራይ ህዝብ እና የትግራይ ወጣት ነው። እንደ ኢትዮጵያዊ በቀጣይ መኖር አለመኖሩን ስታስብ ስለዚህ ስለወጣት እና ሳተጋለስ ለትግራይ ህዝብ ነው የምታወራው። ህወሓት እንደ ገዢ ፓርቲ የሰላም ስምምነትን ተፈራርሟል። ሁኔታዎች ወደ ነበሩበት እንዲመለሱ ከመንግስት ጋር ተጨባብቷል፣ ተቃቅፏል። አንተ ፋሽስት አንተ ምናምን ሲባባሉ የነበሩ ሰዎች ምንድነው ብዙ ሰው ግራ እስኪገባው ድረስ በተለይ ፖለቲካን በደንብ የማያውቅ ሰው እንደዚሁ ነው ስኪል ድረስ ሲተጋቀፉ ነው የምታየው። ግን የትግራይ ህዝብ ሁኔታዎች በዚህ መንገድ መሄዳቸው በተለይ የትራንዚሽን ጀስቲስ የሚባለው ነገር ተጠያቂነት ከሌለ በዚህ ላይ የሚደራደር ከሆነ ህወሓትን አምኖ ከዛ በኋላ እንደ ፓርቲ ሊቀበለው ይችላሉ። ድርድሩ የትግራይን ህዝብ መብት ከማስተበቅ ፍትህ እንዲያገኝ ከማድረግ ይልቅ የራሳቸውን ህልውና መጠበቅና ስልጣን ላይ መቆየት እንቅድሚያ ሰጥተው ያደረጉት ነው የሚል ነገር ሊፈጠር ስለሚችል ይህንንም ማስታረቅ ይጠይቃል። በጣም አስቸጋሪ ነገር ነው። እኔ ራሱ የትራንዚሽናል ጀስቲስ የሚባለው ነገር ወሰብሰብ ያሉ ነገሮች አሉት ውስጡ። ይሄ ትራንዚሽናል ጀስቲስ ውስጥ ራሱ የተፈጸመውን ነገር
በደንበኛ
ሊፈታው ይችላሉ እንደው የሆነ ዲቫይን ኢንተርቬንሽን ዶ የእግዚአብሔር መንፈስ ገብቶበት ልባችንን ካላዋሃደው በስተቀር በምድራዊ እንተዘታዩ በጣም የሚያስቸግር ነውና ደነግጣለሁ። ያውን መቼም እኔ እዛ ሆይ ሆይ በለው ውቃው ሲሉት ውስጥ እንዳልነበርኩ አውቀዋለሁ። ግን ተጋሩ እንደዛው የሆነ የሚያዩኝ የሚለው ነገር ሁሉ ያሸማቀቀኛል። ምክንያቱም እንዴት አስፈሪ ነገር እንደተፈጠረ አውቀዋለሁ። እና እንግዲህ እነዚህ ሁሉ ነገሮች አሉ። ጊዜም ስለሌለን ነው እንደዚህ ያደረጉት። አንዱ እያንዳንዳቸው አንዳንድ አጀንዳ ናቸው። ይህንን ይመስላል።
አዎ አስፈሪነቱን የመጀመሪያው ሳምንት ጦርነቱ ሲጀመር ጠቅላይ ሚኒስትሩ አንድ ትልቅ ስህተት ሁለት አንደኛው ስህተት ህገ መንግስቱን መጣታቸው ህገ መንግስቱን ጥሰው የአማራን ክልል ወሰራዊት የአማራን ክልል ሚሊሻ ጦር ነው ስመማገዳቸው አንድ የህገ መንግስት ጥሰት ሌላው የሞራል የሰብአዊነት ጥሰት ሁለት ወንድማማች ታላቅና ታናሽ ወይንም ደግሞ መንትያ የሆኑ በሃይማኖታቸው በአኗኗራቸው በሁሉ ነገር አንድ የሆነውን የአማራውና የትግራይን ህዝብ ለዘመናት እንዲላይ ወይንም ደግሞ እስከመጨረሻው ተላይቶ እንዲቀር የራሳቸው ስልጣን ብቻ እንዲቆይ የኢሳያስን ተስፋና ምኞት ለማስፈጸም ያደረጉት ነገር ትክክል አይደለም ብለን ተናግረን ነበር። አሁን ተመልሰን ስንመጣ እነዚህ ነገሮች እርግጥ ሆነዋል። እነዚህ የተማረው ክፍል በተለይ የተማረው ክፍል እንደዛ አብዶ ጦራት ያወጡ ጀነራሎችን ኮሎኔሎችን ሁሉ ጦርነት መግባት አለባችሁ ብሎ ቀስቀሰው። አሁን ጀነራሎቹ ምናምኖቹ የተፈታም የታሰረም የለም ግን ተገለዋል። ፋኖ ግን የመንግስት ያባረረው ነው። አሁን ሰሞኑን ትልቁ እንደ ያለው የታራው ህዝብ አሁን እንግዲህ ታራው ህዝብ ይያለቀ ነው። ያሁሉም እንደ ያንንም ለስልጣን የተደረገ ነገር ነው። አሁን ለስልጣን እና ምቾትን እንደ ለማረጋ አሁን ያነሳው ነገር ስለሰላለ ነው። ነይ ፋኖቹ ራሳቸው አሁን ችግር ውስጥ እያሉ ናቸው። ተጥማታት አለባቸው
ችግር ውስጥ እየገቡ ነው።
አዎ በጣም እና እነሱ ማላረፉም በቀደም ተሰጠ ኤርትራውስ ለምን እንደገቡም ባላቆም ግን ኤርትራውስ ጋር ተቆሱ ነበር
ገፍተውሱ ስለ ተቆሱ።
አዎ አንዳንዴ
ኤርትራው ታደረብድ ነው ማንንም ነው የሚይገሉ።
አዎ እና ለኤርትራ ጉዳይ ለኤርትራውንስ ምን አማራስ ኮንግረስ ምን ችግር የለም ይገላል ያስገድላል አትጨነቅበለሱ ምንም እንትን የለውም። እና ግን ያ ሁሉ እንትን ያለበት ነው። አሁን ይሄን ሁሉ ትይዝና ቅድም መጀመሪያ ስታነሳ ለዚህ ነው ወይ ያልከው ነገር ይተጀምርና ዶክተር ጢሞቴዎስና ማነው ስሙ ጻድቃን አሳቆታለ ድሮ ልጆች ሆነን ትንሽ ጣፋችን ይዘን ፍቅር ምንም
ሸንተሪ ካስለጣት ይያዝና
አው እንደዛ ጣፍ ለጣፍ ሳይዘስ መለከተው ይቻለም በጣም መጥፎ ባለጌ የሆነች ዓለም እንደሆነች በተለይ ኢትዮጵያ ውስጥ ደግሞ ትናንትና የተናገሩትን የሚረሱና ሰውን አጭበርብሮ ብቻ መኖር የሚፈልጉ ሰዎች እንደሆኑ ትረዳበታለና ጢሞቴዎስ ከሳሽ በህግ አቀርባለሁ ፈርደዋለሁ ብሎ የከሰሰውን ሰው ይጋር ጥሩ ነው ደስ ይላል መልክ ጥም በቀል የለም ብለ ነው
ይደሳው እርከ መሆኑ ደስ ይላል ግን እንትኑ
ያስደነግጣል በጣም ደስ ይላል ደባክን እንዴ ወደ ሀገር እንዲ 1 ሚሊዮን ህዝብ በዚህ በጦርነት ብቻ አልቋል። ከአንድ ሚሊዮን በላይ የሆነ ህዝብ ተፈልዷል በየቦታው 23 ሚሊዮን ህዝብ የሚሆን ረሃብ ላይ ተጋልጧል። የኢትዮጵያ ኢኮኖሚ ከሚገባው በላይ ዳስቋል ወድቋል
አፈር ብሏል።
ማነው ተጠያቂው ንገረኝ። እኔ አምልህ እኔ አሁን ጠቅላይ ሚኒስትሩን ባንዲ ደጋግም የተናገራለሁ ይቅርታ አድርጉልኝ አድማጮች እኔ ጠቅላይ ሚኒስትሩን አላቃቸው ማያቆኝም አላቃቸው ጉዳይም አይደለም ግን አንድ ነገር የተናገሩት ነገር አለ። ደቡብ ሄደው መግደላችሁን አናቅም ግን እናንተ በስልጣን ላይ የሆናችሁ ይሄን ያህል ሰው አልቋልና ስልጣናችሁን በፈገዛ ፈቃዳችሁን እንድትለቁ ፈልጋለሁ ብሎ የጠየቁ ናቸው። ይህን የተናገሩት ሰው ናቸው። ይህን የተናገሩት ሰው አሁን መጠየቅ መቻል አለባቸው። ሰላም መቀበልን ዝም ብለን የምንቀመጠው ነገር አጭበረብረን እንትን ብለን የምናደርገው ነገር የለም። ይህ አንድነት የሚባል ነገር እርቃው በቃ እኔ አንድነት ሰው እያለቀብኝ አንድ መሆን አልችልም። ጣቴን ቆርጠ አንገቴን ቆርጠ እግሬን ቆርጠ አንድ አካል ሆንኩል ብትለኝ አትችልም። እና እኔ ጠቅላይ ሚኒስትሩ በድመኛ መጠየቅ አለባቸው። ለፍርድ መቅረብ ካለባቸው መቅረብ አለባቸው። እኔ እንትን የለኝም እና ይህን የሚያጠና እንትን ሰዓታችን አልቃለች 2 ደቂቃ መሰለቻለች እና በዚች በ2 ደቂቃ ውስጥ የምትለውን ነገር በለኝ። ምክንያቱ እኔ ይህን ነገር ካነሳውኝ በጣም ስሜታዊ ይሆናል።
አንዳንድ ሰፊ ነው አይ ብዙም ዛስ መግባት
አያስፈልግም።
ዋናው ነገር ግን አሁን መንግስት ጦርነቱ ካበቃ ፋኖ አያስፈልገውም። ፋኖ ለራሱ ስጋት ይሆንበታል። ተደራሽ የሚንቀሳቀስ ነው አይተሃል። ጦርነቱ ጋብ ያለ ሲመስል ያሳድደዋል። ጦርነቱ ሲያስፈልግ ደግሞ ተነስተዋጋ ይለዋልና ሰሞኑን እንግዲህ አክቲቭሊ ከመንግስት ጋር ሆኖ እየተንቀሳቀሰ ያለው የዚህ የምዕራብ ሸዋፋን ነው የሚባለው ነው የወላ አካባቢ ያለው ምህረት ወዳጅ ነው ምህረት ወዳጅ በሚባል የሚመራ ነው። አዎ እሱን ደግሞ በመከላከያ ኃይል ትጥቃቸውን ፍቱ እጃቸውን ስጡ እያለ እያባረረ ነው። ፋኖም እምቢ ብሏል። እና ሰላማዊ ሰልፍ ሁሉ ተደርጎ ነበር ሰሜን ሸዋ አካባቢ ከምህረት ወዳጆ ጎን ነኝ ምናምን የሚሉ መፈክሮችም አይቻለሁኝ። እና ሰላም ከሆነ ደግሞ ሌላ ችግር ይፈጠራል። አሁንም በርካታ በአስራ ምናምን ሺህ እኮ የሚቆጠር ፋኖ እስር ቤት ነው ያለው ያዘመነ ካሴን ጨምሮ እና ሌላ ውዝግብ ነው የሚፈጠረው። በተለይ የኤርትራ ኃይል ሙሉ በሙሉ አደብ እንዳይገዛ ካልተደረገ በስተቀር ፋኖን በተለያየ መንገድ በሞራልም በመሳሪያም እያነሳሳ ኢትዮጵያ ውስጥ ያለው ፕሬዘንስ በተዘዋዋሪ መንገድ ሊቀጥልና ሀገሪቷን ሲያተራምስ ሊኖር ይችላል። መቼም ይሄ ሰፊ አጀንዳ ስለሆነ ይችኑ ብዬ ላብቃ ብዬ ነው።
እሺ፣ በጣም ነው የማመሰግነው። ከዚህ ሌላ ማለት አንችልም፣ ሰዓታችን አልቃለች። ለማንኛቸውም ለአዲሱ አመት አዲሱ የፈረንጅ አመት ሰላም እንዲያመጣልን ፍቅርና ሰላም የተረጋጋ አስተሳሰብ እንዲያመጣልን የሁላችንም ጸሎት ሲሆን ለወዳጅ ዘመዶቻችን የተጋሩ ሰዎች እግዚአብሔር ጽናቱን ይስጣችሁ። ደህና ሁኑ። መልካም በዓል።